በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ላንቺነው ኢትዮጵያ የተሰባሰብነው ላንቺነው ሀገሬ ደሜን የማፈሰው ከኢትዮጵያ ዘመን ጀምሮ ከኢሃፓ ዘመን ጀምሮ በኢትዮጵያ ትግል ውስጥ መሬት በረገጠ መልኩ የጎላ አስተዋጽኦ አበርክቷል። በኢትዮጵያ ውስጥ በእድሜው ተላላቂ ህዝብ እንቅስቃሴዎች ውስጥ የዚህን ሰው ስም ማጣት ዘበት ነው። የቅርብ ትውልዶችም በ1997 አምባገነኑን የውያኔ መንግስት በህዝብ ድምጽ ለመጣል የትግሉ አና ሞተር ከነበሩት ሰዎች ውስጥ አንዱ ነበር። የግንቦት ሰባቱ ዋና ጻፊ አቶ አንዳርጋቸው ጽጌ ቁጥብ ጠንቃቃና በጭብጥ ነገር ላይ መወያየት የሚወድ እንደነበረ የቅርብ ሰዎች ይናገራሉ። በተለይ ከ1997 ዓመተ ምህረት የምርጫ ማጭበርበር በኋላ የኢትዮጵያ ህዝብ በሰላማዊ መንገድ ነጻ ሊወጣ እንደማይችል ከሚስማሙ ወገኖች ጋር በመሆን የግንቦት ሰባት ህዝባዊ ዲሞክራሲያዊ ግንባርን መሰረቱ። ከዛ በኋላ የዚህ ሰው ቁርጠኝነት ለኢትዮጵያ መንግስት ራስ ምታት ሆነ። አንዳርጋቸው እንደማንኛችንም ቢራ እየጠጣ የሶፋ ፖለቲካ በመተው በቀጥታ ግንባር የሚንቀሳቀሱ ጓዶችን የፖለቲካ ግንዛቤ ለማስጨበጥ መሬት እየተኛ ቂጣ እየጋገረ እንጨት እየፈለጠ ውሃ እየቀዳ በተለያዩ ንቅናቄዎች ውስጥ በራ ወርዶ መስዋዕትነት እስከ መክፈል የደረሰ ጀግና እንደነበር ብዙዎች ይናገራሉ። ይህ ሰው ዛሬ አራዊቶች እጅ ገብቷል። አራዊቶቹ ወይ በልተውታል ወይንም የተለመደውን የሰቆቃ በደል እየፈጸሙበት ሊሆን እንደሚችል መረጃዎች ይጠቁማሉ። በሀገር ውስጥም በሀገር ውጭም የሚገኙ ኢትዮጵያውያን በዚህ አሳዛኝ ክስተት ቅስማቸው ተሰብሯል። ግን እስከመቼ ኢትዮጵያውያን እኛ ጀግኖቻችንን እየገበርን ዝም እንላለን? ኢትዮጵያስ እስከመቼ ልጆቿን ትበላለች? እነ ፕሮፌሰር አስራት እስር ቤት ሲሞቱ እናንዷለም በቀለ ሪዮት እስክንድር አቡበከር ስንቱ ይተከሳል። በዛች ሀገር ነጻነት ጥያቄ ያነሳ እስር ቤት ያልገባ ማን ይሆን? እኛ ያሳሰር ያስገደል ያስደበደብ ቁጫልን ትውልዶች ዘመን የማይተካን ጀግኖች ከትብብር ይልቅ ጸብና ረብሻ የተጠናወተን እኛ ሲሰድቡን የምንሰደብ ሲመቱን ድላ የምናቀብል አውሮፓና አሜሪካ ተቀምጠን ድምጻችንን እንኳን ለማሰማት የምንፈራ የዘመን ምርጥ ትውልዶች እኛ። ስለዚህ ያንዳርጋቸው ጥቃት ያንዴ ፖለቲካ ፓርቲ ጉዳይ ብቻ አለመሆኑን የውያኔ መንግስት እጅ ከገባበት ጊዜ ጀምሮ የሚታዩ እንቅስቃሴዎች ምስክሮች እየሆኑ ነው። ያንዳርጋቸው ጥቃት የሁሉም የነጻነት ታጋይ ጥቃት መሆኑን ሊታመንበት ይገባል። የነን ኢትዮጵያ የቁርጥ ቀልጅ ለማስመልከት የሚደረጉ እንቅስቃሴዎች ላይ መሳተፍ እንደሚገባም ይታወቃል። ትናንት እንደ ሀገር ራሳቸውን ችለው ማስተዳደር ያቅታቸው የነበሩ ባስራዎቹ መጀመሪያ ክፍለ ዘመን ሙሉ በሙሉ በኢትዮጵያ አድጋፍ ስር የነበሩትን የመን ዛሬ ታሪክ የማይቀርፈው ቂምና ታሪክ ለማስቀመጥ በቅተዋል። የኢትዮጵያ የብሔርና የድንበር ጥያቄ እስከመጨረሻው መፍትሄ እንዳያገኝ ጥንሰሳቸውን አስቀምጠው የወጡት እንግሊዞች ከለላ የሰጡት አንዳርጋቸው የሞት ቅጣት የተፈረደበት ትውልድ ሀገሩ ተላልፎ ሲሰጥ ዝም ብለው እያዩ እንደሆነ አብዛኛው ኢትዮጵያዊ ወቀሳ እያቀረበ ነው። እንግሊዝ ትውልደ ኢትዮጵያዊ ዜጋዋን ነጻ ይወጣ ዘንድ እስካልሰራች ድረስ ከኢትዮጵያ ጋር ያላት ወዳጅነት ጥያቄ ውስጥ ሊገባ እንደሚችል እየተነገረ ነው። በርግጥ ወያኔ የፖለቲካ ፓርቲዎችና ሲቪክ ድርጅቶች ህብረት እንዳይኖራቸው ረጅም ስራዎችን ሲያደርግ ቢቆይም ያንዳርጋቸው በጥላት እጅ ስር መውደቅ ግን እነዚህን ተቋማት ወደ ጋራ ስብስብነት እየቀየረና አብዛኞቹ ቁጣቸውንና ቁጣኝነታቸውን እያሳዩ እንዲመጡ አስገድዷቸዋል። ጤና ይስጥልን ክቡራን አድማጮቻችን እንደምን አረፈዳችሁ። ይህ ከስዊድን ስቶክሆልም ከተማ የኢትዮጵያ ድምጽ ሬዲዮ በቀጥታ ወደ እናንተ የሚያስተላልፈው ስርጭት ነው። እንግዲህ በዚህ ወቅታዊ ጉዳይ ላይ ዛሬ ሰፋ ያለ ዝግጅት ይኖረናል። እንዲሁም የተለመዱ ፕሮግራሞቻችን ይቀጥላሉ። አህመድ ዮሴፍ ግሩምና መቤት ቆይታ እናደርጋለን። ለሁለት ሰዓታት እንድትከታተሉን እንጋብዛለን። አህመድ ምንድነው ዛሬ የሚኖረን ፕሮግራም?
ጤና ይስጥልኝ እኔም እላለሁ። እንግዲህ መቤት እንዳልሽው የዛሬ ፕሮግራማችን በአብዛኛው የሚያተኩረው በኢትዮጵያ ውድ ልጅ በአቶ አንዳርጋቸው ጽጌ ጉዳይ ላይ ይሆናል። ይህን በተመለከተ ኢትዮጵያውያኖች ያላቸውን አስተያየት በቪኦኤም በተለያዩ ሚዲያዎች በይሳትም ከኢትዮጵያ ድረስ እየደወሉ መልእክታቸውን የሚሰማቸውን ሮሯቸውን ሀዘናቸውን ጭንቀታቸውን እየገለጹ ነው። እኛም እዚህ በኢትዮጵያ ድምጽ ሬዲዮ አማካኝነት ይህን በተመለከተ አስተያየታቸውን ለሚሰጡ ወገኖች የሬዲዮ ፕሮግራማችንን ከጥቂት ጊዜ በኋላ ክፍት በማድረግ ድል እንሰጣለን። የተለመዱት ፕሮግራሞቻችንም ከዚህም ከዚያም እንዲሁም ዜና ይቀርባሉ። የጊዜው ሁኔታ ከፈቀደልን ደግሞ በዛሬው ዕለት ልናቀርበው የፈለግናቸው ሁለት ፕሮግራሞች ይኖሩናል። አንደኛው የሽብር ዘፍጥረት በሚል ርዕስ ከጋዜጠኛ ተመስገን ደሳለኝ ተጽፎ በኢትዮጵያ ሚዲያ መድረክ ያገኘነውን ጽሑፍ ክፍል አንድ ይዘንላችሁ ለመቅረብ እንሞክራለን። ሁለተኛው ደግሞ እንዲሁ ለማዝናኛ እንዲሆን በማለት በዓለም ዋንጫ ሰሞን በአክራሪ ወንዶች ምን እንደሆኑ ታውቂያለሽ?
እናንተ እንዳትሆኑ ከዚህ ጀምራ
አይ ኖ ኖ ቲም አይ አም ፍሮም ባርሴሎና ምን ቲም ማይ ፈሻል አያገባኝም። ኤኒዌይ ለማንኛውም በዓለም ዋንጫ ሰሞን በአክራሪ ወንዶች የወጣ የቤት ውስጥ ህግ ደንብ ይላል። አሁንም ያገኘነው ይሄንን ከኢትዮጵያ ሚዲያ መድረክ ጽሑፍ ሲሆን ዳዊት ከበደ ወየሳ በ2010 ዓመተ ምህረት አድማስ ሬዲዮ ላይ ለመዝናኛ ያህል አቅርቦት የነበረ ጽሑፍ ነው። እንግዲህ እንዳልኩት የጊዜው ሁኔታ ከፈቀዱልን እነዚህን ሁለት ፕሮግራሞች ለማቅረብ እንሞክራለን። በተለይ ግን የዛሬው ዝግጅታችን የሚያተኩረው ኢትዮጵያኖች ምን ይላሉ? የውጭስ እንደና አዲዮላ ያሉ ታዋቂ ሚዲያዎች ስለ አንዳርጋቸው መያዝ ምን ይላሉ? በተለይ የኢትዮጵያኖችን ምን እንደሚሉ ለመስማት እኔም ጓጉቻለሁ ሁላችንም። ምክንያቱም ባለቤቱ ራሱ ነው መናገር ያለበት። ኢትዮጵያዊው ነው። ሌላው ሲናገር ቁጭ ብለን ማዳመጥ ስለራሳችን መጥፎም ይሁን ጥሩ ትክክል አይመስለኝም። የኔን ቁስል የኔን በሽታ የኔን ህመም እኔው ካልተናገርኩ እኔው ለማረም ካልቻልኩ ቁጭ ብዬ እንደ ከብት ሌላው እንት እንዲልኝ መጠብቅ ከሆነ እኔም ከብት ነኝ። እንዴዚህ አይነት ስሜት አለኝና እስቲ ምን እንደሚል ያገሬ ህዝብ ያገሬ ዜጋ ኢትዮጵያዊ ወገኔ ምን እንደሚል በዚህ ጉዳይ ላይ ሰፋ ያለ እድል ለመስጠት እንሞክራለን። እንግዲህ ቴክኒሽያናችን ከዚህ ቀጥሎ እንግዲህ ፕሮግራማችንን እስከ 6 ሰዓት ድረስ እንደምትቆዩ እንደምትከታተሉ ተፈማ ማድረግ በዚህ ምን ትለናለህ?
ያው እንግዲህ ፕሮግራማችንን በቀጣዩ አሁን በመግቢያው ማጀቢያ ጀመርና ሙዚቃ ላንቺ ነው ኢትዮጵያ ሰኞን ሙዚቃ መጥቻ እናደርጋለን። የግጥሙ ስራ በራሱ አንደርጋቸው በተጻፈ የተጻፈ ነው። መረክቱም በጣም ብዙ ኢትዮጵያውያን ወደዱትና መረክቱ በጣም እንትን ያው ለሚሰማው ሰው በሱ እንደምታውቁ
በጣም ቆንጆ
Oh,
የሰው ልጅ የስራ ማነቃቂያ ወይም መሰረታዊ ፍላጎቶች ናቸው ብሎ ካስቀመጣቸው አምስት የሰው ልጅ መሰረታዊ ፍላጎቶች የሚከተሉት ናቸው። አንደኛ መሆን የሚፈልገውን መሆን፣ ሁለተኛ የክብር ፍላጎቶች፣ ሶስተኛ ማህበራዊ ፍላጎቶች፣ አራተኛ የደህንነት ፍላጎቶችና ህይወት ማቆያ ወይም የአካል ፍላጎቶች ናቸው። አድማጮቻችን ለዛሬ የነበረን ከዚህም ከዚያም ክፍል ጊዜ ቀደም ብላችሁ ስታዳምጡት የነበረነው ሳምንት በሌላ ዝግጅት እስከምንገናኝ መልካም ቆይታ ከኢትዮጵያ ድምጽ ጋር እንሰናበታችሁ። ዮሴፍ ነኝ።
Fano, 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 teko sochina gud, yuvari lindeyna, lefte gadai, fano nde mekkanya, erete ubarut, yambar gulu, settole nafas, angolo angolo inde kulao inde grisa indao inde grisa yarra folide demo tenesa fanno 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 gartelito demailate urutta chimme ndeu hatu fanno fanno farerlo gare munya hindirega tezwar shinkisi boyimuta ለሚያለው ጫካ ለሚያለው ዱር ንጋግር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባለንጀራ ልባይታም ፋኑ 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 አገሩ ገባ ሳይሰናበት ያ ጀግና ወታደር ሰውመረገ ፋኑ 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 ይበላወርጨቃ ልኳን ነው ምንሆነ የልብ ያስተማሪ ናፋኑ 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 ኡሆ ተው ሳቡ 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 መሸብ ሳቡ መሸብ ይጁ ቢራራት ግብራልብ 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 ፋኑ ፋኑ ይወንድልናት ታጠቂ በግመድ ወንድልጅና ታጠቂ በግመድ ዲሽና ሞራንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኑ 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 ከባልንጀራው ማቴ ተለየ
አድማጮች እንግዲህ ለትውስታ ያህል ሰማናችሁ ነው በ2006 ቀደም እንግዲህ ከ7 አመት በፊት አቶ አንዳርጋቸው ጽጌ እዚህ ኢትዮጵያ ድምጽ ሬዲዮ የቅንጅት የውጭው የከፍተኛ አመራር በነበሩበት ጊዜ በከህብረቱ በወቅቱ ከፍተኛ አመራር ከነበሩት ዶክተር አረጋዊ በርሄ ጋር በመሆን እዚህ ለኢትዮጵያ ድምጽ ሬዲዮ ከሰጡት ቃለ ምልልስ ተወሰደ ነው ለትውስታ ያህል ሰማናችሁ
ግሩም ትክክል ነው ለትውስ ያህል ነው ብለሃል ልክ ነው የዛሬ 7 6 7 10 ስንት አመት ይሆናል
7 አመት ወይ 8 አመት
ገደማ የኢትዮጵያ ድምጽ ሬዲዮ ከአቶ አንዳርጋቸው ጽጌ ጋር ካደረገው ውይይት አንዷን ቀንጨብ አድርገን ያሰማናችሁ እንግዲህ በመግቢያ ፕሮግራማችን ላይ እንደገለጽንላችሁ የዛሬው ውይይታችን በሳቸው አሁን ባሉበት ሁኔታ ላይና በሳቸው ስራ አካባቢ ያተኮረ ይሆናል እስቲ ከዚህ በመከተል ደግሞ ለመግቢያ ያህል እንዲሁ ከኢትዮጵያኖችም አልፎ የሳቸውን ጉዳይ ሌሎች ሚዲያዎች ምን እንደሚሉት እንዴት አድርገው እንደሚያቀርቡት ቴክኒሽያናችን ዝግጁ ከሆነ ለማቅረብ እንሞክራለን አሁን እናሰማችሁ አዲዮላ የምትባለው አፍሪካዊት
እሷ ልጅ የሚገርም ነገር ስለ ኢትዮጵያ ጉዳይ በብዛት ወቅታዊ የሆኑ ነገሮችን ነው የምታቀርበውና
ምክንያቱ ለምን መሰለሽ አንደኛ የኢትዮጵያን እሷ የምታየው የአፍሪካ ቁንጮ አርጋ ነው የምታየው ኢትዮጵያ ለሷ ከልጅነት ጀምራ ነው ያለችው እንግዲህ አንድ ኢንተርቪው ላይ ሳዳመጣት ከልጅነት ጀምራ ስለ ኢትዮጵያ ሲነገር ያደኩኝ ነው አባቴ ወላጆቼ ቤተሰቦቼ በሙሉ ኢትዮጵያን እንደንትን ነው የሚያዋት እንደ አንድ አፍሪካ ኢትዮጵያ የአፍሪካ ቁንጮ ነች ለሷ እና ከዛ ደግሞ ያደገች ስትመጣ ስለ ኢትዮጵያ ስትሰማ ኢትዮጵያ
ከናሽናሊስት ቤተሰብ መሰለኝ
የዛይነን ነገር መሰለኝ ናይጄሪያዊ ነች እና የናይጄሪያ ነጻነት ስለቾ ግዜ በሚታገሉበት ጊዜ ኢትዮጵያን ግዜ ትልቅ እንትን ነች ነው እና እሷ ደግሞ ያደረች መጣ ኢትዮጵያ ለሷ አሁን በወጣትነቷ በጣም ቆንጆዎች ሆነው ነው የምታዩት የምታያቸው የምታገኛቸው የሴቶቹን ጸጉር ስታደንቅ ትገም አንድ አነጋገሯ ራሱ ደስ የሚል ነው
አይደል የኔና ላይችው ማለት
ነው አንቺም ያው ብታይሽ ያው ግማሹን ስጪን ትልሽ አለች አይ ዶንት ኖ ኤኒዌይ ምግቡን ባህሉን ጭፈራውን ሁሉ በጣም ነው የምታደንቀውና ለሷ ኢትዮጵያ አይኗነች እንደውም አንድ ቦታ ላይ ምን ትላለች ትገልጽ ኢትዮጵያ ቀንድ ነች አፍሪካ ቀንድ ነች ናቹራሊ በተፈጥሮ አፍሪካ ቀንድ ነች ቀንድ ደግሞ እንደሷ አመለካከት የኃይል ምልክት ነው ቀንድ ነው በሬ ወይም ደግሞ ጎሽ እነዚህ አውሬዎች ኃይለኛ እንትን ያላቸው ኃይል ያላቸው አውሬዎች ቀንዳቸው ነው እንትናቸው ፊት ለፊት ያለው ኃይላቸው እና የአፍሪካ ቀንድ እንደመሆኗ መጠን እሷ ከለለች አፍሪካ የለችም ብላ ነው ቃል በቃል የተናገረችው እና በዚህ ምክንያት ስለ ኢትዮጵያ ነገር ሲባል በጣም እንት ነው የምትለው ሪአክት ነው የምታረገውና እንዴት ኢትዮጵያ ጋር ተገናኘሽ የሚለውን ጥያቄ ስትመለስ እሷ እንግዲህ በጋዜጠኝነት ሙያ ከአንደርግራጁዌት አልፋ ማስተርስ ዋን እየሰራች አሜሪካን ውስጥ በትልቅ እንትን የምትሰራ የራሷ የሆነ የሚዲያ ተቋም ያላት ነች ሰራተኞቿም ነው አለ እና ምንድነው ያጋጠማት እንዳጋጣሚ ከበር የምታደርገው እሷ የአፍሪካን ተቀላለ የአፍሪካ ሀገሮችን ሁኔታ ነው እንደዚህ በመታረግበት ጊዜ የሟቹ አሁን ነፍሳቸውን ይማር በኢትዮጵያችን ባህላችን እንደዚህ ነው ነው ነፍሳቸው እናና የሳቸው ባለቤት ግዛቸውን ከጠረሱ በኋላ ከቤተ መንግስት አልወጣም አሉ በሚሉ ጊዜ ይሄን ወሬ እንግዲህ ኢንተርናሽናል ይስማል ገረማት እንዴ አይነትም ሰው አለ ለኛ ለኢትዮጵያኖች ኢትዮጵያ ውስጥ የሚደረገው ወያኔዎች የሚያደርጉት ነገር በቃ ተጣብቶን ደማችን ውስጥ ገብቶ ምንም አይመስለንም ለሌላው ዓለም ግን እንዴም ታምራሉ ይብላ ለአፍሪካውኖች ራሱ እንዴ አይነት ታምራሉ ያው
ተራው ነገር ማለት
ነው ለኛ ደማችን ውስጥ ገብቶ በቃ እንደፈለጉ ስለሚያደርጉን እንደፈለጉ ሲያደርጉን እሺ ብለን ስለምንገዛ እንደባሪያ ምንም አይመስለንም ለአፍሪካውኖች ለሌሎች እንኳን አፍሪካውኖች ግን እንዴ ስልጣኗን ጨርሳ ባሏ ሞቶ ቦታው መለቀቅ ሲገባት እንዴ ሳልወጣም ትላለች የሚለው ነገር ገርሟቸው ስለሱ ሪፖርት ሰራለች ስትሰራ ኢትዮጵያኖች የአሜሪካን ውስጥ ያሉ ኢትዮጵያኖች በሙሉ ይሄን ያውና ደንቋቸው ይልኩላታል መልእክት እና ስትሰማ ኢትዮጵያኖች ያንቺን ቴሌቪዥን የሚመለከታሉ ይከታተላሉ ከዓለም ዙሪያ ያሉ ስትባል አበደች ኢትዮጵያኖች እነን ቴሌቪዥን እነን ፕሮግራም ይከታተላሉ እነት ኢትዮጵያኖች ኢትዮጵያ ከምስራቅ አፍሪካ ያለች አው ማመን አልቻለችም ከዛ በኋላ በቃ ኢትዮጵያን እንትን የአፍሪካው በጠቅላላ ኢትዮጵያ ላይ ተቆረጭ ምክንያቱም የሷ እንትኗ ኢትዮጵያ ነች የምትወደው እና በዚህ ምክንያት አሁን በኢትዮጵያኖችም ደግሞ ጥሩ ስራ ይሰራሉ ኢንፎርሜሽን ይሰጣሉ
ደም ነው የትኛው መፈናቀሉን ብዙ በጣም ብዙ ስለ ኢትዮጵያ
ኢንፎርሜሽን አሁን ይሰጣት ጀምር እሷም ደግሞ የምትፈልገው አርእስት ነው ስለ አፍሪካ ነው ዲስከስ የምታደርገው በቃ ሁን ኢትዮጵያ ቀድሚያ እንትን የምትሰጠው ለሱ ነውና አሁን ስላንዳርጋቸው እንግዲህ ይሄንን ወዲያው እንደደረሳት ይሄንን ተናግራለች። እስቲ አድማጮች ይሄንን አዳምጡና እኛ ደግሞ ኢትዮጵያኖች ምንድነው ምንለው?
አዎ ያላችሁን
በ1910 በመደወል የእናንተም ደግሞ መስላችሁን አስተሳሰብ ትክክል ነው የምትሉም ካላችሁ እንስማችሁ።
አዎ ያው አጭር ደቂቃ ስለሆነ እንግዲህ እየተከታተላችሁ መደወል ትችላላችሁ። 191000 የኢትዮጵያ ድምጽ ስልክ ቁጥር ነው፣ ደውሉልን።
I heard that Angada Cho Sige, an Ethiopian-born British citizen, was arrested in Yemen. He was only in transit, you know, he was just traveling through the Yemen airport to his destination. How ridiculous is that? I mean, this man has not committed any offense, yet the Yemen government arrested him on behalf of the Ethiopian government. Who does that? In case you don't know him, Angada Cho has been an activist for years in Ethiopia. He is a member of the opposition, and the government of Ethiopia has hated him for years. This man was tortured in 2005 after that election that was rigged. That was when Meles Zenawi was in power. They tortured him so much that they damaged one of his eyes, if not that he miraculously escaped. And even after Zenawi died, you would think that they would leave this man alone, but no. They've made several attempts to assassinate him, even when he visited Eritrea last year. I'm like, what? Why? You know, my thing is, if Ethiopia is truly a democratic country, why are they so afraid of those who are challenging the system? Why are they so afraid? You know, it's cowards that do stuff like this, trying to instill fear in the minds of their own people. To me, only cowards do that. Only cowards. I cannot even begin to mention all the journalists that they've put in prison just because the journalists are not sucking up to the government. Riyot Alemu has spent more than 1,000 days in prison, and she has breast cancer. Can you imagine? And she's not the only one. Wapsie Tai has kidney problem. Can you imagine? This is his son, you know, and just take a look at his wife. You have no idea what it's like for her to get through each day, hoping that maybe this is the day that her husband would come home. And why is the UK slow in intervening? I mean, Angada Cho is a citizen, but you know, maybe if he were to be a white UK citizen, yeah, I think the story would be different. Whether you are for the Ethiopian government or not, I think we all agree on the fact that it's not right for Yemen to arrest an Ethiopian. For now, I don't have details on where he could be, but please pray for this man, pray for his safety, and most importantly that he be released. And guess what? I'm just keeping it real.
እንግዲህ አድማጮቻችን ከቀደም ብሎ ያሰማናችሁ አዲዮላ ስለ አንዳርጋቸው ጽጌ መታሰር የተናገረችው ነበር። እንግዲህ ሁላችሁም እንዳዳመጣችሁት አዲዮላ ያለችው ምንድነው? አንዳርጋቸው ጽጌ ስቃይ ያደረሱበት የደበደቡት ግፍ የሰሩበት አይኑን ሁሉ ያጠፉት ያሰቃዩት ያሳመሙት ሰው እንደነበረና ለነጻነት ለዲሞክራሲ የሚታገል ሰው መሆኑን ከዛ አልፎ ቀጥላ ያለችው ምንድነው? ኢትዮጵያ የዲሞክራሲክ ሀገር ነን ካለች ለምንድን ነው ተቃዋሚዎቹን የስልጣን ላይ ያለው መንግስት የሚቃወሙትን እምታስረው? ምንድነው ምክንያቱ? የሚገርማችሁ ትላለች ሪዮት አለሙ የካንሰር የጡት ካንሰር አለባት። 1000 ስንት ቀናት ትዛይለኝም ቀናት በላይ እስር ቤት አለች። ሌላውን ጋዜጠኛ ስሙን ጠቅሳ የኩላሊት በሽታ አለበት። እነዚህ ሁሉ የሚያሰቃይ መንግስት በምን ሁኔታ ነው ዲሞክራቲክ ነኝ የሚለው? በሷ ግምት ፈሪ
መንግስት ነው ይሄን የሚያደርገው ፍርሃት ያለበትና በራሱ የማይተማመን ፈሪ ነው ካዋድ ነው ያለችው ነው እንደዚህ የሚያደርገው ብላ ስለ ኢትዮጵያ ላይ ስለታለው ኃይል ስትናገር ነበር እስቲ አድማጭ አለን መሰለኝ ባልሳሳት መስመር ላይ ልክ ነው ቴክኒሻል ሃሎ አድማጭ
ሃሎ
አቤት
ጤና ይስጥልኝ
ለርሶም
ዛሬ አምታስተላልፉት ፕሮግራም ላይ የራሴን እና እኔ ሞክለውን ማህበር በመወከል መናገር እንፈልገው ነበርና በአቶ አዳርካቸው ጽጌ ዙሪያ ጊዜ ካገኘው
ማህበሩን ስም መጥቀስ ከፈለጉ ይችላሉ።
ኦኬ እኔ ያው በኢትዮጵያ ስደተኞች ማህበር ስምና በራሴ ስም የኢትዮጵያ መንግስት ማለት እንኳን አይቻልም አንድ የፋሽስት ቡድን ለኢትዮጵያ አንድነትና ለኢትዮጵያ ነጻነት ሲታገል የነበረውን ጀግናውን አንዳርጋቸው ጽጌን በያውም ከሀገር ውጪ ወጥቶ አፍኖ መውሰዱ በራሱ የማህበራችንንም የሁላችንንም የእያንዳንዳችንን ነጻነት ነጥቀው እንደወሰዱ ነው የሚቆጠረውና አሁን ምን ማድረግ አለብን የሚለው ላይ ነው ሁላችንም ማሰብ አለብን ብዬ ነው ማስበው። እሱ እዛ የሚከፍለው መስዋዕትነት አለ እንደዚሁ ዝም ብለው ቁጭ አርገው እንዳሻንጉሊት ሊያስቀምጡት ወይም ሙሽራ ላይ ያረጉት አይደሉም የሚያሰሩት ያንዳንዷን ቀንና ያንዳንዷን ሰከንድ እያሰቃዩት እንዳሉ ማወቅ አለብን። ስለዚህ እኛ ምንድነው ከሱ ምንማረው? እኛ ዝም ብለን እዚህ ቁጭ ብለን አሁንም ወሬ ሰልፍ ወይም ደግሞ መግለጫ ነው ወይስ ለኛ ከኛ የሚጠበቅ ነገር አለ? ይሄንን ነው ማሰብ ያለብን ያንዳንዳችን እዚህ ቁጭ ብለን ሰልፍ መውጣት እዚህ ቁጭ ብለን ዲስከስ ያደረግን ነጻነት እንደሌለ በደንብ አድርጎ አሳይቶናል አንዳርጋቸው ራሱ ወርዶ ይዛ ደግሞ ያደረጋቸውን ነገሮች ያንዳንዳችን አይተናል እዚህ መጥቶ ምን ሲሰራ እንደነበረ በቪዲዮ የተደገፈ እንትን አሳይቶናል ስለዚህ ከሱ ምሳሌ መውሰድ መቻል አለበት
ጌታዬ ላቋርጠውትና ጥሩ ነው ሐሳቡ ግን ምንድነው እናደርግ የሚሉት አሁን ምን ይደረጋል እዚህ ሰላማዊ ሰልፍ መውጣቱ ዲስከስ ማድረጉ በቃ አይደለም ነው የሚሉ ይመስለኛል ግን አይደረግ የሚሉ አልመሰለኝም
አይደረግ አለልም ግን
በቃ አይደለም ምንድነው በቂ እንዲሆን ምንድነው
ስራ መስራት አለብን
ምን ለምሳሌ
በዚህ ትግል እኛ መሄድ ከቻልን መሄድ አለብን መሄድ ካልቻልን ገንዘባችንን ጊዜያችንን ወቅታችንን ማረግ አለብን ማገዝ አለብን እኔ ይሄን ነው እኔ አሁን የሚታየኝ ነገር እዚህ ቁጭ መሄድ ካልቻልኩኝ ትግሉን ከነዛ ደግሞ ወርደው እንችላለን እናደርጋለን ያሉ ሰዎች አሉ ማገዝ መቻል አለብን 30-40 ድርጅት እንዳይሆን በጋራ በሚያግባባን ጉዳይ ላይ አንድ ላይ ተባብረን መስራትና ይሄንን ወያኔን ከሀገራችን ማውደም አለብን በቃ ማጥፋት አለብን አለበለዚያ ሁላችንም ባሪያ ሆነን ለመኖር እጃችንን አጣፈን ቁጭ ማለት አለብን ማለት ነው እኔ ማውራት አይደለም አሁን ሰልፍ ማድረግ የግድ ነው የሚጠቅመን ከሆነ ግን እኛ ራሳችንን ሰልፍ አይደለም የሚጠቅመን ያለንን ከዚህ ወጣችንም ሁላችን ያደረግን ማገዝ መቻል አለብን ትግሩ ነው ነው የሚለው
ትክክል ነው ግን አንድ ነገር ደግሞ መረሳት የለለበት ትግል በየፊናው በየአቅጣጫው በያሉበት በሚችሉበት ሁሉ ማድረግ ይቻላል የሚል እምነት አለኝ ለምሳሌ ሁሉም ሊዋጋ አይችልም ጦመሳሪያ ይዞ ሁሉም ገንዘብ ሊያወጣ አይችልም ሁሉም በጉልበቱ ሊደባደብ አይችልም ሁሉም የዲፕሎማሲ ስራ ሊሰራ አይችልም በተለያየ መንገድ ሁሉም ያቁን ከወረወረ የሚፈልገው ውጤት ሊመጣ ይችላል ለምሳሌ እንበል ሰላማዊ ሰልፍን እንወሰደው አቶ አንዳርጋቸው ጽጌ የእንግሊዝ ፓስፖርት ይዘዋል እንደተባለው ቆመ የእንግሊዝ መንግስት ግን ምንም አይነት ሪአክሽን አላሳየም አሳይቶም ቢሆን ዝም ብሎ
ይሄንላም ይመስል ነገር የሚታየው
የላንቲካ ነው የሚባለው በእኛ እንትን
የላንቲካ
ለምንድን ነው የሆነው ብለን ራሳችን መጠየቅ አለብን የእንግሊዝ መንግስት ላይ ጣት ከመጠቆማችን በፊት ለምንድን ነው የእንግሊዝ መንግስት ከቁም ነገር ያልቆጠረው ለምሳሌ ላስረዳ የጁስ ወይንም የሌሎች ጠንካራ የሆኑ ኃይሎች ክፍሎች ተወካይ ወይንም መሪ የእንግሊዝን ፓስፖርት ይዞ አንድ ሀገር እንደዚህ አይነት ቢደርስበት የእንግሊዝ መንግስት የማይገቡበት ገብቶ እንዲፈቱ ያደርጋል ለምን እንደሆነ የሚያደርገው የነዛ ተጽኖ የነዛ ሰዎች ተጽኖ እንግሊዝ ውስጥ የሚኖሩ ወይም ባለም ዙሪያ የሚገኙ የነዛ ሀገር ሰዎች ተጽኖ ስለማይችለው የግዴታ ስራ ላይ ያውላል። ኢትዮጵያኖችን ግን እንመልከት። ከኔ ጀምሮ ምንድነው እናደርገው? ወንድሜ እዚህ ሲደበደብ፣ ወንድሜ እዚህ ሲገደል፣ እንደውም ሄጄ ያንን ገዳዩን ደብዳቤውን እንዴት ነህ ደህና ነው እኔ ነመታኝ እስከማለት ነው የምደርሰው። ደግሞ በኢንተርናሽናል ፖለቲክስ አንድ አባባል አለ፣ አገራት መንግስታት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸው። እኔ ተነስተው አሁን እንግሊዞችን የሚያደርጉት ዝም የሚሉት ወያኔን ወደውት አይደለም፣ በፍቅር አይደለም። ወያኔ ነገ ሊወድቅ መድረሱን ጫፍ ላይ መድረሱን ካዩ አይነ ላፈር ነው የሚሉት። የነሱ ችግር ምንድን ነው? ኢትዮጵያዊ ቫስት ማጆሪቲ በብዛት ያለው ኢትዮጵያዊ ውጭ እነሱ ሀገርንም ያለውን ያዩታል፣ አገር ቤትም ያለውን ያዩታል። ዝም ብሎ እንደ ከብት እየተነዳ ሲያዩ ይሄ ደካማ ነው፣ የትም አይደርስም፣ ስለዚህ ካለው ጋራ ባለው ፈረስ እንጋልብ ነው የሚሉት። ያንን እንዲለውጡ ለማድረግ የሚቻለው ምንድን ነው? እያንዳንዱ ኢትዮጵያዊ ያቅሙን ሲሰራ ነው። ሰላማዊ ሰልፍ ይባላል፣ መናቅ የለበትም። ሰላማዊ ሰልፍ ትልቅ ነገር ነው። ፔቲሽን ትልቅ ነገር ነው። እንደው ሰላማዊ ሰልፍ እንኳን ባይወጣ ነው እንደን ጊዜ ያለው በፌስቡክ በሚላም ይልካሉ ፔቲሽን። ያችን ፔቲሽን ለመሙላት እንኳን እያንዳንዱ ኢትዮጵያዊ ቀኑን ሙሉ ፌስቡክ ላይ የሚሉ አይሞላም። ያን ፔቲሽን ቢሞላ ያ ዲፓርትመንቱ የመንግስት መስሪያ ቤቱ እንደ ምንድነው ምን እየተደረገ ነው ዌብሳይታችንን እኮ ብሎክ አደረጉት ይላል። ይሄን ለማድረግ 5 ደቂቃ እንኳን ከራሳችን ለመሰዋት አልቻልንም ከኔ ጀምሮ። ይሄ ነው ችግሩ ጌታ እንጂ እርሶም ብለውታል። ኦፍ ኮርስ ምንድነው የሚሉት አገር ቤት እንሂድ ሌላ ቦታ እንሂድ ነው የሚሉት። ግን ከዚህም ደግሞ እዚህ ሆኖ ማድረግ ይቻላል ነው ምን ይመስሎታል?
ልክ ነው። እኔ እሱ እኮ ጥያቄ የለኝም እዛ ላይ፣ ግን በቂ አይደለም። አሁን ሰልፍ ማድረጉ አስፈላጊ ነው አስፈላጊ አይደለም አለልም። ለዚህም እየተዘጋጀን ነው። አሁን ማክሰኞ ሰልፍ አለ።
የት ነው የሚደረገው ሰላማዊ ሰልፍ? ወሬውን ሰምቻለሁ፣ ዜናውን ሰምተናል፣ ማስታወቂያውንም እንመጣበታለን። እስቲ በርሶ አንደበት።
አዎ የኢትዮ ስዊድን ታስክ ፎርስ ሰልፍ አዘጋጅቷል። ሰልፉ የተዘጋጀው የእንግሊዝ ኤምባሲ በር ላይ ነው። ማክሰኞ ጁላይ 8 13 ሰዓት ላይ ነው። እዛ ላይ ሁላችንም ሞተር ቁጣችንን ማሳየት አለብን።
ይሄን ነው
ፓስፖርት መስጠት ብቻ ሳይሆን መብትንም አብሮ መስጠት እንዳለባት እንግሊዝ ማወቅ አለባት።
ጌታዬ አድማጭ አሁንም ሌላ ስላለ እኔ ብዙውን ጊዜ ይዣለሁ። በጣም እናመሰግናለን። ለሌላው ድል እስጥ ብዬ ነው።
ኦኬ ምንም ችግር የለም። ግን ሁላችንም አስተላልፉልን የሰልፉንም የሁሉንም ዝም ብለን ወሬ ብቻ እንዳንሆን
እናስተላልፋለን።
እድል ተሰጥቶት ቢያወራና ወደ ተግባር ብንገባ ደስ ይለኛል። አመሰግናለሁ። ሚሊዮን እባላለሁ ከዚሁ ከስቶክሆልም ከስደተኛ ማህበሩ። አመሰግናለሁ።
አቶ ሚሊዮን እኛም እናመሰግናለን። ሌላው አድማጭ ተናስተልኝ።
በተጨማሪም እዚህ ላይ እንግዲህ አድማጮች መደወል የሚፈልጉ ካሉ 19100 ነው ስልክን ለማስተዋወስ ያክል ነው። ቀጥል እንግዳችን።
አቤት እኔ ማቤት አቤት እኔ ማቤት
ሄሎ
ሄሎ
እኔ አንድ ኢትዮጵያዊ ነኝ።
እሺ
የምደውለው ከዚህ ከስዊድን ነው።
እሺ
እጅግ በጣም ማዝነው እጅግ በጣም እኔ በጣም የጠፋብኝ ማንነቴ እኔ ነቴ ጠፍቶብኛል።
ለምን እኔ ማቤት ለምን
ማይ ጋድ እንዴት ነው ሰው ሊኖር የሚችለው? መጣናል ተሰደን ብዙ ነገር ትተን ብዙ ነገር ትተን እንዴት ትተናል እንዴ ነበርን እንዴ ዋጋ የሌለው ነገር ነው። ግን በሰውነቴ ተቀብለኝ በትክክል መንግስት ተቀብለኝ በዩኤን መጥቻለሁ። ነገ ሌላ ሀገር ሄዳለሁ። ምንድነው ጋራንቲ አይደለም ስላንደርጋችሁ ስለራሲ ነገ ያለፍኳቸው ልጆች እዚህ ስለመኖራቸው ምን ጋራንቲ አለኝ?
የኔ መቤት
እኔ ደም መጥይቅ የሚቻልበት ማንንም እኔ እዚህ ስዊድን እየመጡ እኮ እነሱ እኛን እየሰለሉ መቀመጫ መቆሚ ተናል ዩ ኖ መቀመጫ መቆሚ ራሱ ኢሚግሬሽን ስደተኞች ጽሕፈት ቤት ራሱ ማጥፋት አለበት ሲሰጣቸው ለእነሱ። እሺ ስማችንም እየላከ አገራችን ዘመዶቻችን ቁም ስቅል እያዩ ነው ያሉት። ከዚህ በላይ መኖር አንችልም። ምንችለውን ማድረግ ገንዘባችን መስጠት ነው። የማንችለው መሄድ ነው። ምንድን ነው እነሱ ተግለው አይደል እንዲገቡት? ለዛውም እያበላቸው እኛ ዘመዶች በትክክል ሰድሞናል። አማራና ክርስቲያን አም ክርስቲያን ምን ኢትዮጵያዊ አይደለሁም። አማራ አማርኛ እናገራለሁ። አማራ ማለት ምን እንደሆነ አላውቅም።
የእኔማ ቤት አሉ ከኔ ጋር ነው። ኦኬ 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 ምሬቶትን ንዴቶትን
እኔ በኔ ግምት ብዙ አብዛኛው ኢትዮጵያዊ እንደርሶ በግልጽ ማደባባይ ወጥቶ ባይናገረውም በየቤቱ በሆዱ እየየ ይያለም ያሰላስለው ነው። ግን ችግሩ ያለው እያንዳንዱ ኢትዮጵያዊ ይሄንን ምሬቱን ቁጭቱን ሌላው ቢቀር ከንስሳ ምን ለይበት የሰው ልጆች መሆናችን መለያው አንዱ ትልቁ መለያ አስተሳሰባችንን በቃላት አርቲኩሌት አድርገን መግለጽ ፍላጎታችንን መናገር መቻላችን ነው። ያንን እንኳን መናገር አለመቻሉ ነው ኢትዮጵያዊ። ይሄንን ባለማድረጋችን ችግራችንን እንኳን ማሳወቅ አልቻልንም። ተሰባስበን ባንድ ላይ ሆነን እኛ ኢትዮጵያኖች ይሄ ነው ፍላጎታችን ይሄን አታርጉብን ብለን እንኳን ለምንኖርበት መንግስት መናገር አንቻልንም። እንዴት አርገን ነው ታዲያ ይሄ የሚሉትን ችግር ልንወጣ የምንችለው?
ተሰባሰብ ባለናቅ መናገር ነው። እንሰባሰብ እንታወቀለን እኮ ያለን በሱዲን የተበተን ወያኔና የወያኔ ደጋፊና ሌሎች ደግሞ እንታወቀለን መሰባሰብ ነው። ግን እነሱ እኮ በርዘክተው ቁጭ ላይ የሚሉት እሺ
የሰማው ነው።
በርዘክተው ቁጭ የሚሉት እነሱ የሆነ ኔጌቲቭ በእኛ ነገር ሲመጣ ማለት ነው። ግን የእኛ ነገር ነው ራይት ሲሆን ደግሞ ፍለፊት ይወጡና ይሉናል።
የሰማነው
አዎ። ስለዚህ ሁላችንም እንታወቃለን። ሁላችንም እኔ በፓልቶክም አገባለሁ አቃለሁ። ሱዲን ማይ ጋድ ሱዲን እጅግ በጣም ወንጀል እሱ ወንድሙ ነው። አም ክሬዚ ታክ
በጣም እናመሰግናለን። እኔም ቤት
ያው ስሜታዊ ስለሆነች ነው አቋርጣዋለች። ሁሉም ሰው በጣም በሚገርም ሁኔታ አብዛኛው ሰው ውስጥ ያለ ስሜት ነው ያላትና እንግዲህ ሌሎቻችሁም ደውሉልን የስልክ መስመራችንን እናስተውሳለን 19100
ከስዊድን ውጪ መደወል ለምትፈልጉ 468 1910 ነው። አልመጣልን መሰለኝ። ሃሎ
ሃሎ
አቤት ሃሎ ተናስተልኝ ይሰማውታል?
አዎ ይሰማኛል።
ይቀጥሉ ጌታዬ።
እሺ ሰላም ጤናስተልኝ። ንጉስ አለማየሁ ከወጣቶች ማህበር በስዊድን ሊቀመንበር ነኝ። በእውነቱ የደረሰብን ያለው የሽብር የሚገለጽ በላይ በወያኔ በወያኔ መንግስት ህዝብ የሚደርስብን ወንጀልና ረገጣ በእውነቱ የሚዘገንን ነው። እንደሚታወቀው በአንዳርጋቸው ላይ የሚደርሰው ያለ በእውነቱ ዘግናኝና አሸባሪነቱን እያሳየ ያለው በመንግስት ሊወነጀል የሚገባው ነው። በአሁኑ በደረሰብን የአንዳርጋቸው አሳልፎ በተሰጠው ምክንያት የእንግሊዝ መንግስት ለዜጋዋ ምንም አይነት እርምጃ ባለመስጠቷ ልትወቀስ ለናስጠነቀቃት ይገባል። እንዴ አንዳርጋች
እንዴት አርገን ነው ምን ወክሳት ስቲንገሩኝ እንዴት ሞዳሊቲውን እስቲያስ ለማስቀመጥ ይሞክሩ። የእንግሊዝ መንግስት የሚገባትን አላደረገችም። ማድረግ የሚገባትን ኢንተርናሽናል ሎው ህግ የሚያዘውን አላደረገችም። ግን ማን ነው የሚወክሳት? እንዴት ነው ምን ወክሳት? ኢትዮጵያኖች እኛንን ምን ወክሳት? ያን ለማድረግ ደግሞ ምን አይነት ፎርም አርገን በምን አይነት ፎርም ነው ምን ወክሳት? ተደራይተን ሰላማዊ ሰልፍ በማድረግ አንድ ላይ በመውጣት አንድ ላይ በኃይል ነው? እንዴት ነው እርሶ እንግዲህ መወቀስ አለባት አሉ ማስተንከቅ አለብን እንዴት?
አሁን ያው በምናደርገው የማክሰኞለት በምናደርገው ሰላማዊ ሰልፍ ላይ ሁላችንም ማንኛውም ኢትዮጵያዊ ማንኛውም አንድ ይሄ የዚህ ድርጅት ነው ይሄ የዛ ድርጅት ነው ይሄኛው የማንኛውም ድርጅት የተወከለ ሳይሆን ማንኛውም ኢትዮጵያዊ ማንኛውም እኔ ኢትዮጵያዊ ነኝ የሚል የሚወክል ይህንን ዘግናኝ አስጠያፊ መንግስት እንደ አሸባሪነት እየሰራ ባለው አጸያፊ ስርዓት ላይ በእውነት የሁላችንም የማንነቱን የመግለጽ ስርዓት በሚገልጸው መሰረት እንግሊዝንም መንግስት በዜጋዋ ላይ ትክክለኛ እርምጃ ባለመውሰዷ ይህንን በማስጠንቀቅ ወደፊት ማናችንም ብንሆን ማንኛውም አገር ቢሆን የነጻነቱ ጊዜ ይረዝማል እንጂ ነጻነቷን የማግኘቷ ጊዜ ውስን ነው መሆኑ አይቀርም። ስለዚህ እንግሊዝን ይህንን እርምጃ ባለመውሰዷ ልትጠነቀቅና ወደፊት በምናገኘው ነጻነት ላይ እርምጃ እንደምንወስድባት የሚያሳይ ሰላማዊ ሰልፍ ማንኛውም ኢትዮጵያዊ ወጥቶ ይህንን በግልጽ ማሳየት ይገባል ብዬ ነው የማምነው።
በእርሶ አነጋገር አጠር አድርጎ ለማስቀመጥ ያህል በህብረት ሆኖ ማንኛውም ኢትዮጵያዊ ይሄ የተፈጸመውን ማውገዝ አለበት። ለማውገዝ ደግሞ በአደባባይ በጋራ በአንድ ላይ ሆኖ ኃይል አጠናክሮ መውጣት አለበት ነው የሚሉት?
ልክ ነው ልክ ነው። በእውነት ይሄ ነገር በጣም በራሳችን ላይ እስከሚደርስ መጠበቅ የለብንም። ባንዳርጋቸው ላይ ድረሰው ነገር በሁላችንም ላይ ቀን በቀን እንደሚደርስና ትልቅ ተጽዕኖ እንደሚያደርስብን ማወቅ ስላለብን ሁላችንም አንድ ላይ ይሄንን ነገር ማውገዝ እንዳለብን ነው የምረዳው።
ጌታዬ እጅግ በጣም አመሰግናለሁ ስለሰጡን አስተያየት። እንግዲህ እርሶም የሚሉት ሌሎችም የሚሉት ይሄ የማክሰኞ ሰላማዊ ሰልፍ የተሳካ እንደሚሆን ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
ሲመክሩት ካርሰማ አዳም ቆበርጋታ በለው በለው በእንዋን ሽርጡ ሲፈታ ምን አለ ጀግናው ምን አለ
አገለሰው
ነው
አገለሰው
ያለው ምን አለ ጀግናው ምን አለ
አገለሰው
ያለው
አገለሰው
ሃሎ ሃሎ
ጤና
ይስጥልኝ ለርሶም
ሰላም ናችሁ
በጣም ሰላም ነን ጌታዬ
አዎ አሁን እኮ እዚህ ኢትዮጵያን ኮረንት አፌር ላይ እየሰማው ከስዊድን እየደወሉ ስዊድን የሚኖሩት ኢትዮጵያኖች የአንገላቱ ነው ብዙ ስቃይ ያደርጉብናል ነው የሚሉት
ኦኬ
እና ስዊድን ውስጥ ታዲያ ሰው ሲደበደብ ወይም ሰው ሲያስፈራሩ ሄዶ መክሰስ አይችሉም እንደ ህግ የለም በሀገሩ
ህግ አለ አንዳንድ ጊዜ ህግ ረጅም ጊዜ ይፈጃል አሁን ይሄ ጥያቄው ለምን የስዊድንን ህግ ተጠቅሞ ሰው የሚደርስበትን የግል የፐርሰናል እንትን አይከላከልም የሚለው ሳይሆን በጠቅላላ በኢትዮጵያዊነት ላይ የደረሰውን የሚደርሰውና የደረሰ ያለውን ግን በተመለከተ በተለይ በሀገር ቤቱ ችግር በተመለከተ ነው ሰው ያንን እንትን የሚለው በነገራችን ላይ ጌታዬ ከየት ነው የሚደውሉት ከስዊድን አይደለም
ኖ ከጣሊያን ነው መደውለው ነው
አሃ ኢጣሊያ ኦኬ ከጣሊያን ነው እንግዲህ ያለኝ መልስ ለጊዜው ይሄ ነው ኢንዲቪጁዋሎች ወይም ግለሰቦች ለሚደርስባቸው የግለሰብ እንትን ሳይሆን በአጠቃላይ በኢትዮጵያዊነት ላይ የሚደርሰውን በተመለከተ ነው ጌታዬ
ሃሎ
አቤት ይሰማል ይቀጥሉ እርሶ
አዎ ለምን እንግዲህ በየአካባቢው እሰማለሁኝ ሌላም ሀገር አሁን እኔ ያለሁበት እንትኖች የሉም ብዙ እንደዚህ አይነት ችግር የለም እንግዲህ በአካባቢው ለዚህ ነው የተናደድኩትና እንዴት በየአካባቢው እንደዚህ ሲደረግ አሁን እሰማለሁ በየቦታው እንደዚህ ይደበድቡናል ክፉ ክፉ ነገሮች ይናገሩናል ያው እንግዲህ መስክር ፈልጎ መክሰስ ነው በአሁኑ ጊዜ መፍራት የለባችሁም ወንድሞቼና እህቶቼ እዛ የሚኖሩት ይሄን ለማለት ያህል ነው ተራድጄ ነው የደወልኩት
በጣም እናመሰግናለን ጌታዬ ግን አንዳንድ ነገሮች አሉ ክስ መደረስ የሌለባቸው ነገሮች ሁሉ አሉ ችግሩ የሚመጣው ምንድነው ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላልና አለቆቻቸውን ሲተማመኑ የመለጥ የፈለገ ችግር ቢመጣ ቶሎ ሮጠን ሄደና መልጣለን የሚሉ ሰዎችን በዚህ በስዊድን እንትን ማሳደዱ ምንም ብዙም እንትን አያመጣም እንደው ሐሳቡ ምንድነው ሰዎቹ ለማምጣት የፈለጉት ይሄ ነገር እያንዳንዱ ኢትዮጵያዊ በጋራ ሆኖ እንዲቋቋመው ለማለት ነው እንጂ እያንዳንዱ ግለሰብ የስዊድን ፍርድ ቤት ሄዶ ያደርጋዋል የሚደረግም ነው ለማንኛውም ጌታዬ በጣም እናመሰግናለን ጣሊያን መልካም ጊዜ እንዲኖርዎት እንመኝልዎታለን ተናስተልን ጌታዬ
ተናስተልን ማለት ነው
ሃሎ
ሃሎ
አጠናክሩ ጌታዬ ከራዲዮው ራቅ ቢሉልን
እሺ ቆይ
ከ ፓልቶን ምንም ይሁን ትንሽ ራቅ ቢሉልብኝ
አይ እኔ በተከታታይ ያለሁት ቆይ ልውጣ
እሺ እኔ ጌታዬ እንጠብቃለን ሃሎ
ሃሎ
እንግዲህ የዜና ግዚያችን ደርሷል ለርሶ ብቻ ነው የምፈቅደው ከዛ በኋላ ወደ ዜና እንሄዳለን አሳጥረው የሚሉትን ይበሉን ጌታዬ
እሺ አሁን ነው ተምረው
አዎ ይከተሉ አሁን
ኦኬ ቆይ አንዴ እንደው ደመታጣይት ገብቼ ይሻላል ጫጫታው ጻናቱ ስለበዛብኝ ነው
ጥሩ ነው የሚሰማው አሁን ይከተሉ መስመር ላይ ነው ያሉት
ኦኬ በእውነት አንዳጋቸው ጥጌ ለአንዲት ኢትዮጵያ ቤተሰቡን፣ ልጆቹን፣ ንብረቱን፣ ሀብቱን ምንም ነገር ሳይፈልግ ለኢትዮጵያ ሕዝብ ነፃነትና እኩልነት ለብቻ ብሎ ይህንን አሰቃቂ ስርዓት ለማስወገድ ሲል በዚህ እውቀቱ በዚህ ባለው ችሎታው በለንደን ላይ ተቀምጦ መኖር ሲችል ያጫካ በረሃና አፈር ላይ ተኝቶ ወጣቱን ለማሰልጠንና አገሩን እንድትወጣለት ለማድረግ በእያንዳንዱ ኢትዮጵያዊ በእያንዳንዱ ወጣት ልቦና ሰርጾ እንዲገባ ያደረገ እውነተኛ ይህ ኢትዮጵያ ልጅ የቁጥቃ ልጅ ነው። እሱ ምንጊዜም ቢሆን ሌላ ሰው የምችለው አይደለሁም። እኔ እንደሱ ያለ ሰው በህይወቴ በዚህ እድሜ አይቸማሰምችም አላውቅም። በእውነት ለርገቶ ጽጌ አንድ ሰው አንድ ኢትዮጵያ ብቻ አይደለም ጠቅላላ ኢትዮጵያ ልጅ ወክሎ የተገኘ እውነተኛ ቁጥቅ ልጅ በመሆኑ ምንጊዜም ትዝ ይለኛል። ምንጊዜም ከልቦና የማይጠፋ ነው እና ለሱ ትልቅ ከበሬታና ምስጋና ነው ያለኝ። እኔ እንጃ አንድ ሰው እንደጠፋብኝ አይደለም ቆጥሮ እሱ ሚሊየንስ ኢትዮጵያ ልጅ ይዞ እንደሄደ ነው ቆጥሮ
ጌታዬ በርሶ አመነጋገር ላይ ምንም የምንጨምረውም የምንቀንሰውም የለም። ምንድነው እኔ እንደሚመስለኝ መቼም ሰው የመሰለው ነው የሚናገረው እንደሚመስለኝ አንዳርጋቸው አቶ አንዳርጋቸው እንባና ሀዘን ብቻ የሚጠብቁ አይመስለኝም። የሳቸውን የትግል ምንድነው የሚባለው አርማ ይዞ በተቻለ በየሁኔታው መቀጠሉ ነው ምን ነው። በርሶ እንት ላይ ምንም አንጨምርን ጌታዬ ብርታቱን ይስጥዎት እና መሰግናለን። ጤና ይስጥዎት።
መርቱ በቱና ተላበርታችሁ የምትሉ መነሳት አለበት። የምትሉ መነሳት የሱን አይወት የሱን ታሪክ እስክናገኝ ደግላችን እያንዳንዳችሁ መነሳት አለበት። በጣም አመሰግናለሁ።
ጤና ይስጥልኝ ጌታዬ። አድማጮቻችን ከይቅርታ ጋራ የዜና ፕሮግራማችንን ለአምስት ደቂቃ በማሳለፋችን ታላቅ ይቅርታ እንጠይቃለን። አሁን ዜናውን እናሰማና ከዜናው በኋላ እንቀጥላለን ውይይቶቻችንን።
እንደምናርፍዳቸዋል 11 ሰዓት ከ5 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ለኢትዮጵያ ባለስልጣናት ተላልፈው መሰጠታቸውን ተከትሎ ግንቦት ሰባት የክተት አዋጅ አውጇል። ግንቦት ሰባት ሰኔ 16 ቀን 2006 ዓ.ም ባወጣው መግለጫ የየመን መንግስት በህገወጥ መንገድ ያገተብንን የንቅናቄያችንን አመራር በአስቸኳይ እንዲፈታ በተለያዩ መንገዶች ላለፈው አንድ ሳምንት ያደረግነው ጥረት አልተሳካም ብሏል። የሀገሩን የረዥም ጊዜ ጥቅም ማየት የተሳነው የየመን መንግስት ከኢትዮጵያ ህዝብ ይልቅ አምባገነኑን ወያኔ መርጦ መሪያችንን ለእርዳ አሳልፎ ሰጥቶብናል። በዚህም ሳቢያ የየመን መንግስት ይቅርታ የማያሰጥ ዘመድ የማይሽረው ታሪካዊ ስህተት ፈጽሟል ሲል ግንቦት ሰባት አስታውቋል። የኢትዮጵያ ህዝብ ለወዳጅ ጎረቤት ትሁትና ቀና ቢሆንም ጥቃት በሚያደርስበት የቅርብም ሆነ የሩቅ ጎረቤት ላይ ግን ቁጣውን የሚመጥን የአጸፋ እርምጃ መውሰድ ያቀብበታል በማለት የሚዘረዝረው የግንቦት ሰባት መግለጫ የወያኔ ፋሽስቶች አቶ አንዳርጋቸው ጽጌን በማሰቃየት ትግላችንን መቀዝቀዝ እንደማይችሉ ልናረጋግጥላችን እንወዳለሁ ብለዋል። ወያኔ አቶ አንዳርጋቸው ጽጌን በሙብድና ጠልፎ በመውሰዱ የትግል ሜዳውን አስፍቶታል፣ የትግሉንም አይነት አብዝቶታል። ይህ ደግሞ የወያኔ ፋሽስቶችን ከፍ ያለ ዋጋ ያስከፍላቸዋል በማለት ድርጅቱ አጸፋዊ እርምጃ እንደሚወስድ አስታውቋል። የፖለቲካ ልዩነት አጥር ሆኖ ሳይከልላችሁ ከጎናችን ለቆማችሁ የሲቪክ ማህበራትና ዜጎች ሁሉ በወገናዊ ተግባራችሁ ልባችን ተነክቷል ያለው ግንቦት ሰባት ከዚህ በላይ ደግሞ ለቀጣዩ ወሳኝ ፍልሚያ እንደምንቆምና የወያኔን እድሜ እንደምናሳጥር እምነታችን አጠንክሮልናል ሲል አክሏል። መግለጫው ከዛሬ ጀምሮ አብዛኛው የኢትዮጵያ ህዝብ አንዳርጋቸው ጽጌ ሆኗል ካለ በኋላ በአቶ አንዳርጋቸው ጽጌ ላይ ለሚደርሰው ጥቃት እያንዳንዱ የወያኔ ሹም በግል ዋጋ እንደሚከፍል፣ ህዝብ ለሚወስደው እርምጃ ተጠያቂው ራሱ ወያኔ መሆኑን፣ እንዲሁም በአቶ አንዳርጋቸው ጽጌ ስር የክተት አዋጅ መታወጁን በመጥቀስ ህዝቡ ለጥሪው መልስ እንዲሰጥ ጠይቋል። በተያያዘ ዜና ዜግነት የሰጠችው የእንግሊዝ መንግስት ላይ ጫናው እያየለ ነው። የእንግሊዝ የውጭ ጉዳይ ሚኒስቴር በበኩሉ ባወጣው መግለጫ ከጁን 24 ጀምሮ ዜጋዋ መጥፋቱን በማውሳት የየመን ኤምባሲ በማስጠራት ማነጋገሩን ጠቅሶ ወደ ኢትዮጵያ ተላልፎ ተሰጥቷል የሚባለውን ዜና ከኢትዮጵያ መንግስት ለማረጋገጥ መረጃ እየጠበቅኩ ነው ብሏል።
ከዚሁ ጋር በተያያዘ አቶ አንዳርጋቸውን በእርግጠኝነት ፍርድ ቤት ይቀርባል ብለው ሲናገሩ የነበሩት የወያኔ ቃል አቀባይ አቶ ጌታቸው ረዳ አንዳርጋቸው ተላልፎ መሰጠቱን ግንቦት ሰባት ካስታወቀ በኋላ በአስገራሚ ሁኔታ አንዳርጋቸው ተላልፎ እንዲሰጥ በኦፊሻል አልጠየቅንም፣ እኛም ጋር የለም ብለው ክደዋል። በተያያዘ ዘና የግንቦት ሰባት ህዝባዊ ኃይል ባወጣው መግለጫ አንዳርጋቸው ለአርባ ዓመታት በሚጠጋ የፖለቲካ ህይወት ሁሉ በረሃ የሚወረወረው አፈር ላይ የሚንከባለለው በእሱ እድሜ በማይታሰብ ሁኔታ እንኳን የበረሃ ሀሩር ጥምና ረሃብ የሚያንገላታው ነገ ኢትዮጵያ በፕሬዚዳንትነት ወይም ደግሞ በጠቅላይ ሚኒስትርነት ለመምራት ካለው ሰብአዊ ፍላጎት አይደለም ካለ በኋላ የእሱ ምኞት የሁላችንም የሆነች ዴሞክራሲያዊት ኢትዮጵያ ማየት ነው። ይህ በተለይ የግንቦት ሰባት ህዝባዊ ኃይል አመራሮችና መላው አባላት ጠንቅቀን እናውቃለን ብሏል። አንዳርጋቸው ሁሌ ለሚያለማት ንጽህት ኢትዮጵያ መስራት የነበረበትን ፈታኝና ታሪካዊ ስራዎች ቀድሞ አከናውኗል። ላለፉት 6ና 7 ዓመታት ከጥልቅ የፖለቲካዊ ተሞክሮ እየቀዳ ለወጣት ኢትዮጵያውያን በየበረሃው እየዞረ አስተምሯል። ያማጣ አደራ ብሏል። ያለቀሰ ምኞቱን ፍላጎትና ራዩን ከውስጥ አውጥቶ መዳፉ ላይ በማስቀመጥ ልቡን ለታዳጊዎች አሳይቷል ይላል የግንቦት ሰባት ህዝባዊ ኃይል መግለጫ። ንጹህ ዓላማው ሺህ ባለ ራዮችን ፈጥሯል፣ የተግባር ሰዎችንም አምርቷል የሚለው መግለጫው የግንቦት ሰባት ህዝባዊ ኃይል አንዳርጋቸው እንደ መጥምቁ ዮሐንስ በበረሃ እየዞረ ሲያስተምርና ሲሰብክ ከፈጠረው ንጹህ የኢትዮጵያዊነት መንፈስ ላይ የበቀለ ኃይል ነው ብሎታል። ትናንት አብሮ ውሎ ዛሬ በድንገት መተጣጣት የትግሉ አንዱ ባህሪ ነውና ዛሬ አንዳርጋቸው በአካል አብሮ ላይኖር ይችላል፣ ነፍሳችን ውስጥ ያሰረጸው ዘላለማዊ መንፈስ ግን እስከ መጨረሻው ህቅታችን ድረስ አብሮ ይዘልቃል። አንዳርጋቸውን በማስቆም ትግሉን አቆማለሁ ብሎ የሚያስብ ካለ ዓለምንና ሁኔታዎችን መንገንዘብ የማይችል ከራሱ የተጣለ የወያኔ አይነት ቂል ብቻ ነው ብሏል መግለጫው። አንዳርጋቸውን በማስቆም ትግሉን ማስቆም አይቻልም፣ መንፈስን ማስቆም ከቶ ማን ይቻለዋል? አንዳርጋቸው እኮ መንፈስ ነው፣ ሁሉም ቦታ፣ ሁሉም ጫፍ፣ ሁሉም ልብ ውስጥ የሚገኝና የሚሳፈፍ መንፈስ ነው ብሏል ግንቦት ሰባት ህዝባዊ ኃይል በመግለጫው። ከዚህም በተጨማሪም የትውልዱ የበቀል ሰይፍ ከዛሬ ጀምሮ ከሰገባው መውጣቱን እንዲያውቁት እንፈልጋለን ብሏል የግንቦት ሰባት ህዝባዊ ኃይል መግለጫ። የተለያዩ የፖለቲካ ድርጅቶች በአንዳርጋቸው መታገድ ዙሪያ መግለጫ እያወጡ ነው። የኢህአፓ የመኔ ጸጥታ ኃይሎች በአቶ አንዳርጋቸው ላይ የወሰዱትን እርምጃ በጽኑ አውግዞ የአገሪቱ መንግስት በአስቸኳይ እንዲለቀው ጠይቋል። አንዳርጋቸው በአምባገነኖች ፍርድ ቤት በሽብር ወንጀል ተከሶ ሞት የተፈረደበት በመሆኑ ተላልፎ ቢሰጥ ለከፋ ስቃይና ሞት ሊዳረግ እንደሚችል አስታውቋል። የአቶ አንዳርጋቸው መታሰር አደገኛ የሆነ አሰራር የሚፈጥር በመሆኑ ድርጊቱን በጽኑ ሊኮነን ይገባል ሲል ኢህአፓ አሳስቧል። ሁሉም ኢትዮጵያዊ በአንድነት ተነስቶ ድርጊቱን ማውገዝና አቶ አንዳርጋቸው ተላልፎ እንዳይሰጥ ጥረት ማድረግ እንዳለበት ኢህአፓ አክሎ ገልጿል። ለዲሞክራሲና ለፍትህ የሚደረገው ትግል እንዲህ አይነት አስከፊ እርምጃዎችን በመውሰድ እንደማይቆም ገዢዎች ሊያውቁ ይገባል ሲል መግለጫውን አጠቃሏል። የኢትዮጵያ ብሔራዊ ሸንጎ ባወጣው መግለጫ ደግሞ አቶ አንዳርጋቸው ተላልፎ ቢሰጥ ከፍተኛውን ስቃይ ሊደርስበት እንደሚችል አስጠንቅቆ ይህ አሳልፎ የመስጠት ጉዳይ ተግባራዊ እንዳይሆንም የኢትዮጵያውያን የፖለቲካና ሰብአዊ መብት ድርጅቶች እንዲሁም የየመንና ዓለም አቀፍ ሰብአዊ መብት ተሟጋቾች አስቸኳይ ጥረት እንዲያደርጉ ጥሪ አስተላልፏል። የኢትዮጵያ ህዝብ አርበኞች ግንባር በበኩሉ ባወጣው መግለጫ በአቶ አንዳርጋቸው ጽጌ በተደረሰው የተቀነባበረ አፈና ዛሬ መግለጫ የማውጣታችን ምክንያት ጉዳዩ እስኪረጋገጥ በሚል እንጂ ቀደም ባሉ ቀናቶች መግለጫ ማውጣት ይጠበቅብን እንደነበር እናምናለን። ስለሆነ መላው የሀገራችን ለውጥ ናፋቂ ወገናችን ሁሉ ይህንኑ ሀሳባችን በቅጡ እንዲረዳ እናስገነዝባለን ብሏል። እንደ አንድ ታጋይና አታጋይ እሳቸውን በተቃውሞ ትግል ማጣታችን ቃላት ሊገልጸው ከሚችለው በላይ በውስጣችን ቁጣ ፈጥሯል። አገዛዙ አቶ አንዳርጋቸውን ከየመን መንግስት መረከቡ ለውጥ ናፋቂ ህዝብ በፍርሃት ተሸብቦ ለትግል እንዳይነሳሳና ማንኛውም ተቃዋሚ የትም ሄዶ የትም ከገባበት ገብተን በእጃችን ለማስገባት የሚያስችለን የዲፕሎማሲ ግንኙነት አለን በሚል ስጋት ለመፍጠር የተሰራ ቀመር ስለመሆኑ ለማንም የተሰወረ አይደለም ብሏል የኢትዮጵያ ህዝብ አርበኞች ግንባር። ትምክተኛና ዘራፊ ቡድን ያልተረዳው ነገር ቢኖር ህዝቡ ለሚያነሳቸው መሰረታዊ ጥያቄዎች ትኩረት ሰጥቶ በማዳመጥ አግባባዊ በሆነ መልኩ ህዝብን ተጠቃሚ ሊያደርግ የሚችል መልኩ ምላሽ እስካልሰጠ ድረስ በማፈን በማሳደድ በማዋከብና በመግደል የሚመጣ መፍትሄ አለመኖሩን ብቻ ሳይሆን በህዝብ ላይ የሚወሰዱ ጭፍን የሰብአዊ ድርጊቶች በመጨመሩ ቁጥር ስርዓቱ ራሱን ወደ መቃብር ጉድጓድ እያስጠጋ እንዳለው ሊረዳ ይገባል ብሏል የኢትዮጵያ ህዝብ አርበኞች ግንባር። ከዚህም በተጨማሪ በርካታ የሲቪክ ተቋምና ፖለቲካ ድርጅቶች ሁኔታውን አውግዘው መግለጫ አውጥተዋል። አቶ አንዳርጋቸው ጽጌ በእገታ ላይ እንዳሉ ኢትዮጵያ አገዛዝ የትንባሆ ሞኖፖልን ከፍተኛ አክሲዮን ለየመን መንግስት መስጠቱ አነጋጋሪ ሆኗል። የፕራይቬታይዜሽንና የመንግስት ልማት ድርጅት ተቆጣጣሪ ኤጀንሲ ውሳኔ መስጠት በተቸገረበት የብሔራዊ ትንባሆ ድርጅት ሽያጭ ጉዳይ ላይ የጠቅላይ ሚኒስትር ጽህፈት ቤት ባለፈው ሳምንት ውሳኔ ሰጥቷል። የጠቅላይ ሚኒስትሩ ጽህፈት ቤት የየመኑ ኩባንያ ሼቫ ኢንቨስትመንት የብሔራዊ ትንባሆ ድርጅት 60% ባለቤት እንዲሆን ወስኗል። የ70 ዓመት ዕድሜ ባለቤት የሆነው ብሔራዊ ትንባሆ ድርጅት 22% የሚሆነውን አክሲዮን ከ1990 11 ዓመተ ምህረት ጀምሮ በየመኑ ሼባ ኢንቨስትመንት ያዝ ቀሪው 78 በመቶ አክሲዮን ደግሞ በመንግስት የተያዘ ነበር። የሞሽ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን በጠና መታመማቸውና ያላቶ አባዱ ለገመዳ ልጅ መሞቱ ተነገረ። ካቶ መለስ ልፈት በኋላ ከፖለቲካው መድረክ የተገለሉ የመጡት ወይዘሮ አዜብ መስፍን በጠና መታመማቸውን ቅርበት ያላቸው ምንጮች ገልጸዋል። በስኳር ህመምና በደም ግፊት እየተሰቃዩ የሚገኙት አዜብ መስፍን የሰውነት ክብደታቸው እንደቀነሰና የመጎሳቀል ሁኔታቸው በገጻቸው ላይ እንደሚታይ የጠቆሙት ምንጮች ለስኳር በሽታ በየለቱ ከሚወስዱት መድኃኒት በተጨማሪ ለደም ግፊት እንክብሎች እንደሚወስዱ ምንጮች አረጋግጠዋል። አዜብ በመኖሪያቸው አብዛኛውን ቀናት እንደሚያሳልፉ የጠቆሙት ምንጮች በፖለቲካው ይደርሰባቸው ኪሳራ በስጭት ውስጥ እንደከተታቸውና ለበሽታ እንደዳረጋቸው አያይዘው ገልጸዋል። ቦሌ ከሳይኬክ ቤት ወደ ውስጥ ገባ ብሎ የሚገኘውና አቶ ስዩ መስፍን ለ19 ዓመት የኖሩበት እንዲሁም አቶ ሙክታር ከድር ለሁለት ዓመት የኖሩበት መኖሪያ ቪላ ውስጥ የሚኖሩት አዜብ መስፍን ከዚህ በተጨማሪ ቦሌ ሩዋንዳ መንተጠፌ ላይ የሚገኘውን የቀድሞ የደህንነት ቢሮ ለአዜብ በቢሮ መልክነት ተሰጣቸው ምንጮች ጠቁመዋል። ይህ በእንዲህ እንዳለ የአባዱላ ገመዳ ልጅ ወጣት ኮሚያስ አባዱላ ከዚህ ዓለም በሞት እንደተለየ ታውቋል። የ26 ዓመቱ ወጣት ኮሚያስ አባዱላ በጉበት በሽታ ምክንያት ወደ ታይላንድ ባንኮክ ተልኮ ለአንድ ዓመት ሲታከም ከቆየ በኋላ ሊድን ባለመቻሉ ከአራት ዓመት በፊት ሕይወቱ አልፏል። በባንኮክ ለአንድ ዓመት የሆስፒታል ቆይታው ለሕክምና 800 ሺህ የአሜሪካ ዶላር ወጪ እንደተደረገ ረገበት ተነግሯል። 10 የሱዳን ወታደሮች በኢትዮጵያ ድንበር አካባቢ ተገደሉ። አፍሪካን ፕሬስ ኤጀንሲ እንደዘገበው 10 የሱዳን ወታደሮች በኢትዮጵያ ሱዳን ድንበር አካባቢ ከተገደሉ በኋላ በድንበር አካባቢው ውጥረት ሰፍሯል። ባለፈው እሁድ ለተጨማሪ 13 የሱዳን ወታደሮች መቅሰላቸው ተዘገበ ሲሆን ጥቃቱም በኢትዮጵያ ሚሊሻዎች ሳይፈጸም እንዳልቀረ ተዘግቧል። የሱዳን ኮማንዶ ጦር ወደ ኢትዮጵያ ድንበር ኃይሉን ያሰባሰበ መሆኑን የገለጸው ዘገባው በአንድ ወር ውስጥ ለሁለተኛ ጊዜ መካሄዱን ጠቅሷል። ሱዳንና ኢትዮጵያ የድንበር ከተሞቻቸውን ከታጣቂዎች ጥቃት ለመከላከል በሚል አንዱ በሌላው ሀገር ድንበር ጥሶ በመግባት እርምጃ እንዲወስድ መስማማታቸው ይታወሳል። የሱዳን መንግስት ወታደሮች መገደላቸውን አምኖ በኢትዮጵያ መከላከያ ሰራዊት ተገደሉ የሚለውን እንደማይቀበለው አስታውቋል። የሱዳን መንግስት ጦር ቃል አቀባይ ኮሎኔል ኤልሶዋር ሚካሲድ እንደተናገሩት ወታደሮቻቸው የተገደሉት ማንነታቸው ካልታወቁ ኢትዮጵያ ወታደሮች ጋር ሲዋጉ መሆኑን ተናግረዋል። ሙስሊም ኢትዮጵያውያን ከፍተኛ የሆነ ተቃውሟቸውን ሲያሰሙ አሉ። የአርቡን የጁማ ጸሎት ተከትሎ በአንዋር መስጊድ ጅርግ በርካታ ሙስሊም ኢትዮጵያውያን በተገኙበት በተካሄደው ተቃውሞ መንግስት መጅሊሱን ለህዝበ ሙስሊሙ እንዲያስረክብ እንዲሁም የታሰሩት መሪዎች እንዲፈታ ጠይቀዋል። ትግሉ የጽኑዎች ነው። ፍትህ ይስፈን። የእምነት ቤቶች ይከበሩ። የታሰሩት ይፈቱ። የትግላችን መነሻ እናሳካው። የማናፍርበት የትግል መዳረሻችን ነው። አፈና፣ ግፍና ማስገደድ ይቁም የሚሉ መፈክሮች ተሰምተዋል። ሙስሊም ኢትዮጵያውያን በረመዳን ጾም መግቢያ ጀምሮ ጠንካራ ተቃውሟቸውን እያሰሙ ነው። በሸኮና መዠንገር በተነሳው ግጭት አንድ የልዩ ኃይል አዛዥ ተገሏል። በርካታ የሌሎች አካባቢዎች ሰዎች ተፈናቅለው በቴፒ ከተማ ኤግዚቢሽን አዳራሽን መስፈራቸው እየተነገረ ነው። ሰፋሪዎች በምግብና በውሃ ችግር ለአደጋ መጋለጣቸው ታውቋል። እስካሁን ከሰባት መቶ ያላነሱ ሰዎች ሲፈናቀሉ ግጭቱ ካለፉ ሶስት ቀናት ጀምሮ ከቁጥጥር ውጭ መውጣቱ ተነግሯል። ልዩ ፖሊስና የወረዳ ፖሊስ ዘመናዊ መሳሪያ ከታጠቁት የሸኮና መዠንገር ተዋጊዎች ጋር እየተዋጋ መሆኑ ታውቋል። ሸኮና መዠንገር መሬታቸው ጻኑ ቀበሌ ለደቡብ ክልል መሰጠቱን ይቃወማሉ። ባለስልጣኖች ግጭቱ ከአቅማችን በላይ ነውና ቦታውን ለቃችሁ ውጡ እያሉ መናገራቸው ተዘግቧል። የሰዓቱ ዜና በዚሁ አብቅቷል።
በእንዋር ሽርቡ ትፈታ ምን አለ ጀግናው ምን አለ
አገለሰ
ወቃው
አገለሰ
ያለው ምን አለ ጀግናው ምን አለ
አገለሰ
ወቃው
አገለሰ
ባይኑ ምንዳ ፈረየ ኢትዮጵያ ነው እስኪ ተባድረ ገበላ
ስንከራከር እንዳይሰጋኝ በችግር ከንበር የኛም ማውለት አስከዚ
ሃሎ ጤና ስትልን ሃሎ እስኪ አንተ
ጋር ሃሎ ጤና ስትልኝ ሃሎ እስቲ መስመር ላይ እንግዳ አለን ግን አላገኘናቸው ተናስተልኝ
ተናስተልን አቶ መሐመድ አህመድ
ተናስተልኝ ለርሶም
ድምጽ ትንሽ ዝቅ ስለአለ ሰላም አይሰማኝ ነውና
አይሰማም
አዎ አሁን ይሰማኛል እኔ ይሰማቸዋ
አዎ ብዙም እኔ ይሰማኛል ሬዲዮ ውስጥ ግን ለሌላው አድማጭ መስማቱ እርግጠኛ አይደለሁም ይሰማል ኦኬ አለ መስመር ላይ
ይሰማል ወይስ ሌላ ሰው
ኦኬ ኦኬ አንድ ጊዜ ካንተ ጋር ወይንም ከርሶ ጋር እንጀምርና ሌላ መስመር ላይ እንግዳለን ያ መስመር ላይ ያለውም ሌላው እንግዳችንም ትንሽ ይታገሰን
ኦኬ ማይሰማ ከሆነ ስልክ ቀይሮኝ ለበለጠ ይደውላል
ይሰማል ይለኛል ቴክኒሺያኑ ስለዚህ ስለሚሰማ መከተል እንችላለን
ኦኬ
አቶ ሞላ እንግዲህ የግንቦት ሰባት ዋና ጻፊና የድርጅቱ መሪ አቶ አንደርጋቸው ጽጌን በተመለከተ የደረሱት እርሶም ጋር ሆነ ሌሎች ኢትዮጵያኖች ጋር እንዲሁ እኛም ጋር በተለያዩ ሚዲያዎች የደረሱ ዜናዎች እንደሚሉት ከሆነ የየመን መንግስት አሳልፎ ለአቶ የጠቅላይ ሚኒስቴሩ አስረክቧቸዋል ለኢትዮጵያ የሚል ዜና አለና እስቲ ስለሱ የምታቀውን ለአድማጮቻችን ብታካፍልልን
አዎ እንግዲህ ያው ሁላችሁም በዜናው እንደሰማችሁት አቶ አንዳርጋቸው ለሥራ ጉዳይ ከባህሬን በየመንያ የሚባል አይሮፕላን ተሳፍረው ቁጥሩ 853 ወደ ሥራ ቦታቸው ይሄዱ ነበር። ሳናይ እንደደረሱ የአንድ ሰዓት ከ45 ደቂቃ የአይሮፕላን መለወጫ ጊዜ ነበራቸው። በዚያ ሰዓት ጊዜ ውስጥ ካረፉበት ከነበሩበት ቦታ በአራት የየመን ሴኩሪቲ ባለስልጣኖች ተይዘው ወደ እስር ቤት እንደሄዱ ሪፖርት ደርሶናል። ከዛ ባሻገር ይሄን በተመለከተ ያው ድርጅቱ ይሄን ዜና እንደሰማ የራሱ ክትትልና የዲፕሎማቲክ ልውውጥ አደረገ። ነገር ግን ከጊዜ ወደ ጊዜ ተስፋ የሚሰጥ ነገሮች ስላልነበሩ የግድ ወደ ህዝብ ይፋ ማድረግ ተገድዷል እና በዚህ አይነት ነው ሁኔታው የተካሄደው ወይም አፈናው የተካሄደው።
አቶ ሞላ እንደሰማነው ከሆነ እንግዲህ የየመን መንግስት አስሮ ካሰራቸው በኋላ በቁጥጥር ስር ካዋላቸው በኋላ ለኢትዮጵያ ለወያኔ መንግስት አስረክቧቸዋል። ለምን ይመስልዎታል? የየመን ውስጥ ምንም የሰሩት ወንጀል እስካሁን ድረስ የምናቀው የለም የተነገረ የየመን መንግስትም ይሄን ወንጀል ሰርተዋል አገሬ ላይ ያለው የለም። ለምንድነው ለወያኔ መንግስት ያስረከባቸው?
በጣም ጥሩ ጥያቄ ነው። በመሰረቱ የወያኔ መንግስት የራሱን እድሜ ለማራዘም የኢትዮጵያን ህዝብ አፍኖ በፈለገው ሁኔታ ለመግዛት የሀገሪቱን ጥቅምና የሀገሪቱን ሪሶርስ ለውጭ ሀገር ሰዎች እየሸጠ በዚያም እንደዚህ አይነቱን የእድሜ ማራዘሚያ ሁኔታ እየገዛ ነው ያለው። አሁን እንደሰማነው የመን እንደ ስጦታ የትንባሆ ሞኖፖል ካምፓኒን በግዢ መልክ ተሰጥቷቸዋል። ይሄም ይህን ስላደረጉ ሊሆን ይችላል የሚል ስፔኩሌሽን አለ። በአንጻሩ ግን የየመን ጋዜጣ ወይም ናሽናል የማኒያ በሚል የተጻፈ በጁላይ 3 2014 እንደሚያመለክተው የእንግሊዝ የኤስአይኤፍ የተባለ የሴኩሪቲ ኤጀንት ምናልባት ግሪን ላይት ለየመን ሴኩሪቲ ሰጥቶ ይሆናል የሚል ጥርጣሬውን በጋዜጣው ላይ አስፍሯል። ይህ የሚያመለክተው ምንድነው? የእንግሊዝ መንግስትም ወይም በዚህ ደረጃ አንዳንድ የጥቅም ተካፋይ እንደመሆኑ መጠን እጁ ሳይኖርበት አቀርም የሚል ጥርጣሬ በሰዎች ላይ አሳድሯል።
የየመን መንግስት እንደሰማነው እኛም ሰምተናል ዜናውን ከዚህ በፊት 22 ገደማ የነበረውን 22 ከመቶ የነበረውን የጥምባው ሞኖፖል ፋብሪካ የኢትዮጵያን ማለት ነው ወደ ሰሞኑን አቶ ኃይለ ማርያም ጠቅላይ ሚኒስትሩ ማለት ነው የወያኔው ጠቅላይ ሚኒስትር ወደ 75 አድርሰውላቸዋል። ያም አንድ ትልቅ ጥቅም ነው። የኢትዮጵያ ህዝብ ጥምባው ያጨሰ ሳምባውን ያቃጠለ የሚያገኝ የሚያወጣውን ወጪ ለየመኖች ማስረከብ ቀላል አይደለም። ያንን አካደረጉላቸው ትልቅ ገቢ ነው። አሁን ደግሞ እርሶም እንደሚሉት የእንግሊዝ መንግስትም የጸጥታ የሴኩሪቲው ኃይል እጅ አለበት ከተባለ የየመኑን በኢኮኖሚ ጥቅም እንውሰደው። እውነት ለማናገር የየመንና የመሳሰሉ የሶስተኛ ዓለም ሀገሮች በተለይ የመን ትንሽ ገንዘብ ከተሰጠም እንደሚባለው ማአት ነገር ያደርጋሉ ነው የሚባለው። የእንግሊዙ ለምንድን ነው ግሪን ላይት ማን ነው አረንጓዴ ምልክት የሰጠው አቶ አንዳርጋቸው እንዲያዙ? ለምን ይመስላችኋል? ስፔኩሌት የምታደርጉት አለ?
እንግዲህ በመሰረቱ በአሁኑ ደረጃ ሁሉም ነገር በስፔኩሌሽን እስካልሆነ ድረስ የተረጋገጠ መረጃ የለም። ነገር ግን እነዚህ ስፔኩሌት የሚደረጉ ነገሮች አንደኛ የእንግሊዝ መንግስት በደንብ የተሳሰረ ከኢትዮጵያ ጋር ከአሁን ካለው ከወያኔ መንግስት ጋር የተሳሰረ የጥቅም ሁኔታ እንዳለ የታወቀ ነው። በየአመቱ $3 ቢሊዮን እርዳታ ያገኛል ወያኔ። ከዚህ አብዛኛውን የሚከፍለው የእንግሊዝ መንግስት ነው። የእንግሊዝ መንግስት ፌዴራል ፖሊስን እያሰለጠነ መሳሪያ ትጥቅ ሎጂስቲክ እየረዳ በአንጻሩ ደግሞ ይሄ ፌዴራል ፖሊስ በኢትዮጵያ ህዝብ ላይ የሚያደርሰው ሰብአዊ መብት ጥሰት በሪኮርድ የተያዘ ነው። ይህም ለዓለም አቀፍ ፍርድ ቤትም ለማቅረብ ኦልሬዲ መረጃዎችን አሰባስበን ስራ እየተሰራ ያለበት ሁኔታ ነው። ሌላው ቀርቶ የነበሩ የኢትዮጵያ የፖሊስ አሰራር ሂደቶች ሁሉ የተቀረ የእንግሊዝ አይነት የስም አጠራር ኢትዮጵያ ህዝብ የማያውቀው ሁኔታ እንዲይዝ ያደረገው የእንግሊዝ መንግስት ነው። በአሁኑ ጊዜ መቶ አለቃ፣ አምሳ አለቃ፣ ሻምበል፣ ባሻ ምናምን የሚባል ስም አታገኙ በኢትዮጵያ ውስጥ። አሁን ጊዜ ያለው ኮንስታንቲን፣ ኮንስታፕል ምናምን የሚባል የማናውቀው የኢትዮጵያ ስሙንም እንኳን ማንበብ የማይችለው የስም አጠራር እንዲኖረው ያደረገ የእንግሊዝ መንግስት ነው እና እንግሊዝ በመሰረቱ ባለው በነበረው የቀኝ ገዥ አገዛዝ ልምድ የሀገሩ ጥሎ በወጣ ጊዜ ሀገርን እየከፋፈለ እና ህዝብን ከህዝብ እያፈናቀለ ወይም እያጣላ መውጣቱ ይሄ ምንም የአደባባይ ሚስጥር ነው። ነገር ግን እኛ አሁን በዚህ ባለንበት ሁኔታ ለምን እንደዚህ ያደረገ ብለን ለማድረግ በአንጻሩ ምናልባት ይሄ ድርጅት ለዚህ ሁኔታ አስፈርቶት አስግቶትም ይሆናል። አንዳርጋቸው ሁኔታ የሚሰራው ስራ ለኢትዮጵያ አንድነትና ለህዝብ ነጻነት፣ ለዲሞክራሲ የኢትዮጵያ ህዝብ ከዳር እስከ ዳር ያለው በአንድነት በእኩልነት በነጻነት ተከባብሮ እንደ ሀገር እንዲኖር የሚያደርገው ምኞቱ እውን እንዳይሆን የሚያደርጉት መሰናክል ሊሆን ይችላል። ምክንያቱም የተነከረች ኢትዮጵያን ማየት የማይፈልጉ ብዙ ታሪካዊ ጠላቶች አሉን።
አቶ ሞላ በጣም እናመሰግናለን። ሌላም አድማጭ አለን መሰለኝ። እስቲ ይቆዩን፣ አንድ ሁለት ጥያቄዎች ይኖራል። ሌላውም አድማጭ እድል እንስጥ፣ ግን ይቆዩን። እርሶ መስመር ላይ ይጠብቁን። አድማጭ፣ ሌላ መስመር ላይ ያሉ አድማጭ።
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ለእርሶም።
ኦኬ፣ ከዚሁ ከስዊድን ነው፣ ከሱንዱስፋል አካባቢ።
ጤና ይስጥልኝ።
ሰምቴር እባላለሁ። ኦኬ፣ ለዚህ ለአቶ አንዳርጋቸው ጽጌ የተደረገው
እንግዲህ ምን እናደርግላቸው የሚገባው አንድ ነገሮች አሉ። ከኛ ከኢትዮጵያኖች እናደርግላቸው የሚገባው ነገር ምንድነው የሚለውን ጥሩ ይሽዋንታችኋል። እናደርግላቸው የሚገባው ኢትዮጵያውያኑ ሊያደርግለት የሚገባው ምንድነው የሚለውን ነገር እኔ ምራሴን ሐሳብ ልሰጥ ነው። እና ኢትዮጵያውያኖች ላቶ አንዳርጋቸው አሁን በደረሰባቸው ችግር እናዝናለን። በጣም ተሰምቶናል። የሆነውን ነገር በጣም ከፍቶናል። ግን ቢሆንም ከዚህ በኋላ ለኢትዮጵያ ህዝብ ወይ ደግሞ ለኢትዮጵያ ትግል ነጻነትን ሊያመጣለት የሚችል የአውሮፓውያንና የበለጸጉን ትልቅ ዓለማትን እርዳታ አንፈልግም። ከዚህ በኋላ ነጻነታችንን እናመጣው እኛ ራሳችንን። አሁን ግን ነጻነታችንን ለማምጣት እንግሊዝን እና ሌሎችን ትልቅ ዓለማትን መለማመጥ ሳይሆን ነጻነታችንን እንዴት አድርገን እናመጣለን? ትላንትና ጣሊያንን ከሀገር ስናስወጣ ጣሊያንን ከሀገር ያስወጣው ኢትዮጵያዊ እኮ ነው። ኢትዮጵያ ያለውን ትውልድ አይደለም ጣሊያንን ከሀገር ያስወጣው። ዛሬ ያ ጣሊያንን ከሀገር ያስወጣ ትውልድ ዛሬ የለም። ያ አባቶቹ ያስቀመጡለትን ታሪክ ማያውቅ ህዝብ ነው ያለው። ስለዚህ ለነጻነታችን ወይ ደግሞ ለትግላችን ከእንግዲህ በኋላ የነጮችን ለረሃባችን እነሱ ለጦርነታችን እነሱ ለነጻነታችን እነሱ መለማመጥ ቢበቃንስ? ለምን ነጻነታችን ዛሬ አንጀምረውም? እኛ ራሳችን ነጻ እናወጣም? እኔ በጣም ነው ይሄን ነገር ሲደጋገማል በእንግሊዝ ከተማ ላይ እንደዚህ ይደረግላቸው ላቶ አንዳርጋቸው ከዚህ በኋላ በትግል ሊሰውም ይችላሉ ላይሰውም ይችላሉ የሚሰውዬ በትግል መካከል ደግሞ መስዋዕትነት ሊመጣ ይችላል። በጦርነት መካከል የሚሰውዬ በህይወት ሊያልፉ ይችላሉ። አሁን አንዳርጋቸው አንድ እንደ ባለራእይ አስጀምሮት ሄዷል። ባለራይ ሁሉ ግዜ ማስጀመር ነው ስራው። የሚያስፈጽመው ደግሞ ቀጣይ ትውልድ ነው። እንደ እግዚአብሔር ቃል እንኳን ስናየው ሙሴ እስራኤላውያንን ከግብጽ አወጣ እንጂ ከነአን ይዟቸው ገባ አልተባለም። ከነአን ይዞ የገባው ከሙሴ ጋር 40 አመት የተጓዘው ህዝብ ድንገት ኢያሱ ነው ወደ ከነአን የገባው። ሙሴ ግን መንገድ ላይ ነው ሞቶ የቀረው። ትግል እንደዚህ ነው። መንገድ ላይ ድንገት ሀፕን ያደርጋል። ሀፕን ሲያደርግ ወደ ኋላ እንመለስ ወይስ ትግሉን ቀጥል ነው ወደፊት እንሂድ? በቃ ለምን ለነጻነታችን ለነጻነታችን ለህይወታችን ሁሉ ግዜ ምዕራቡን ዓለም የሰለጠነውን ዓለም የነሱን ጩኸት የነሱን ልፍለፋ የነሱን በእጅ መጥማት ያስፈልጋል። ከዛሬ ጀምሮ ለዚህ ሰውዬ ይሄ ሰውዬ በህይወት እንዲኖር ይሄ ሰውዬ ከዚህ በኋላ መጥቶ ትግሉ ላይ ባይቀጥልም በህይወት አለ አንዳርጋቸው በህይወት አለ ለማለት ከፈለግን ትግሉን ካስቀጠልን ሰውዬውን በህይወት እናኖረዋለን። ትግሉን ካላስቀጠለን ግን ሁለት ግዜ ሰውዬውን ገለነዋል ማለት ነው። በቃ ከዚህ በኋላ ያንዳርጋቸው ታሪክ አንድ ነገር ሊሆን ይችላል። አንድ ነገር ነው የሚሆነው፣ ወይ ሞት ነው ወይ መኖር ነው። ከዚህ በኋላ ግን በቃን ትግሉ በእኛ ይብቃ። እኛ የሚገባንን ነገር ኢትዮጵያ ምድር ይሄንን ይስማ። እዚህም ያለን በወጣት ወጥተን ደጅ ያለንም ሰዎች በተለያዩ ዓለም ያለን ነጻነታችን እኛ በገዛጃችን እናምጣ ነው የምለው። አመሰግናለሁ። ፕሊስ ፕሊስ ነጻነታችን ራሳችን እናምጣው። በቃ የበለጸገውን ዓለም መለማመጥ ለረሃባችን ለችግራችን ልብስ ስናጣ ሁሉ ግዜ ከነሱ ፊት ለፊት ከመናይ ለምንድን ነው ዛሬኛ ማንነሳው? ይሄንን ለማለት ፈልጌ ነው። አመሰግናለሁ።
የኔም ቤት ነው። አመሰግናለሁ። አቶ ሞላ ከኔ ጋር ነዎት?
አሎ።
ኦኬ፣ ጥያቄው ቀርቧል። እንግዲህ ምንድነው መለማመጥ ያለብን? እድሜ ልክ ለልብስ ለረሃባችን ለመራዛችን ለችግራችን ለነጻነታችን ነጮቹን የምዕራቡን ዓለም ነው የምንለምነው። አባቶቻችን እኛን ከውጭ እንኳን ጠላት ያዳኑን በራሳቸው ጋሻና ጦር ነው የሚል ነው የሰማሁት። ያሁን የታሰሩት ምንም ውድ የኢትዮጵያ ልጅ ቢሆኑ በመጀመሪያ ደረጃ የግንቦት ሰባት ተወካይ ናቸው፣ መሪ ናቸው ግንቦት ሰባት። ስለዚህ ምን ይላል ህዝቡንም ታገል ለማለት አታጋይ ይፈልጋል ህዝቡ ምን ይላል ግንቦት ሰባት ጌታ?
አዎ፣ እንግዲህ ግንቦት ሰባት የራሱ የሆነ መመሪያ አለው። መመሪያውንም ደረጃ በደረጃ ለህዝብ እያስተላለፈ ነው። አሁን ለጊዜው የጀመረው የኢትዮጵያ ህዝብ እንዲዘጋጅና ለማይቀረው ወሳኝ ትግል እንዲዘጋጅ ወይም በያለበት ሁኔታውን እንዲያመቻች ጥሪ አስተላልፏል። ይህ የመጀመሪያው ጥሪ ነው። የመጀመሪያው መልእክት ማስተላለፍ ነው። በሁለተኛ ደረጃ ቅደም ተከተል የሚመጡ መረጃዎች ይኖራሉ ወይም መግለጫዎች ይኖራሉ። እነሱን እንጠብቃለን። ነገር ግን ይህ የግንቦት ሰባት ትግል ብቻ ሳይሆን ይህ ጠቅላላ የኢትዮጵያ የዘጠና ሚሊዮን ህዝብ ትግል መሆን አለበት ብሎ ያምናል። የኢትዮጵያን ህዝብ ነፃ ለማውጣት የሚደረግ ትግል እስከሆነ ድረስ ለግንቦት ሰባት ብቻ የሚተው ነገር አይደለም። እያንዳንዱ ኢትዮጵያዊ ነፃነቱን የሚፈልግ ያቺን ሀገር በሰላምና
በነጻነት ይኖርባት የሚያስብ ደናሚ መኝላት ሁሉ ከዚህ ድርጅት ጋር በመቆም ትግሉን ሊያቀጣጥል ሊገባል ብለን እናምናለን። ትግል ባንድ ክፍል ብቻ ሊሄድ የሚችል አይደለም። የኢትዮጵያ የሁኔታ በጣም ውስብስብና ሰፊ ህዝብ ነው ያለው። ስለዚህ ይሄ ሰፊ ህዝብ እንደዚህ አይነት ጠላትና ውርደት በሚደርስበት ጊዜ ባንድ ላይ ቆሞ ጠላትን ማሳፈር ታሪካዊ ልምዱ ነው። ይህንንም ግንቦት ሰባት በጽኑ ይተማመናል። ባንድ ላይ አቦን እንደሚቆምም ትልቅ እምነት አለን። ለዚህም ያሳዩን ነው ድርጅቶች፣ ግለሰቦች የሚያደርጉት እልህና የሚያደርጉት ትብብር በእውነት በጣም የሚደገፍና የሚያበረታታ ነው። ትግሉ ይቀጥላል። አንዳርጋቸው በነገራችን ላይ እንደሚሞትና እነዚህ አይነት ችግር ውስጥ ሊገባ እንደሚችል ቅድሚያ ሊወሰዋ እንደሚችል አስቀድሞ ይነግረን ነበረ። ለዚህም ዝግጁ ነው። ወጣቶችን በአሁኑ ጊዜ አዘጋጅቶ ጨርሶ ስራውን እሱ የሚያፈበት ጊዜ ነበር። ነገር ግን ያው ቀደሙት ቢሆንም ስራውን ስለጨረሰ እሱ የሱን አላማና የሱን ፈለግ ተከትለው ሊሰሩ የሚችሉ በአሁኑ ጊዜ በብዛት በብዙ ሺህ የሚቆጠሩ እንዲሁም በሚሊዮን የኢትዮጵያ ህዝብ አለ። ስለዚህ ትግሉ እንደሚጠወጣፍና ነጻነት እንደሚመጣ ምንም ጥርጥር የለውም።
አቶ ሞላ ከመሰናበታችን በፊት ሰዓት የሚሄደ ነው፣ አንድ ጥያቄ አጠር አድርጎ ይመልሱልኝ። በጣም አጠራጥረው ዶክተር ብርሃኑ የግንቦት ሰባት መሪ ሲናገሩ ከእንግዲህ ወዲያ ብንወድቅም እየጣልን ነው የሚል አነጋገር ተናግረዋል። ባጭሩ ምን ማለት ነው?
ትክክል ነው። ይህ ማለት እስካሁን ድረስ የኢትዮጵያ ህዝብም ሆነ ግንቦት ሰባት እየሞተ እየታሰረ ነው ያለው። አንድም ቀን ጠጠር ወርውሮ ወያኔን ያጠቃበት ጊዜ አልነበረም፣ የለምም። አሁን ግን ያ ተቀይሯል። ይህ የሆነው ምናልባት እነዚህ ሰዎች ልብ አግኝተው አስተውለው የኢትዮጵያን ህዝብ ነፃ አድርገው የነፃነት አየር የተነፍስ ይሆናል የሚል ተስፋም ነበር። አሁን ግን ያ ተስፋ ተሟጦ እንደውም ተሰደን ባለንበት አገር እንኳን ሳይቀር እያሳደዱን እየገደሉን ስለሆነ ካሁን በኋላ ዝም ብለን ቆመን የምንሞትበት ምንም ምክንያት ስለሌለ አትሊስት እየገደልን እንሞታለን፣ ትግሉ ይቀጥላል። ይህን ትግል ይህን መጋደልና ደም መፋሰስ የጀመረው ወያኔ እንጂ እኛ አይደለንም። ስለዚህ የትግሉ ሚና ተቀይሯል ማለት ነው። አንድ እንትን ልበል፣ አንድ
በጣም እጅግ በጣም እናመሰግናለን ለሰጡን አስተያየት። ወደፊትም በዚህ አርስት ላይ ሰፊ ውይይት እንደምናደርግ ከርሶም ሆነ ከሌሎች የግንቦት ሰባት ተወካዮችም ሆነ ሌሎች ኢትዮጵያኖች ጋር እንደምናደርግ ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ፣ አመሰግናለሁ።
ሃሎ፣ ሌላ አድማጭ አለኝ መሰለኝ። ሃሎ
ሃሎ፣
ጤና ይስጥልኝ።
ጤና ይስጥልኝ። ጤና ይስጥልኝ
ወይዘሮ መቅደስ።
አቤት። ጤና ይስጥልኝ፣ እንደምን አደራችሁ?
እንግዲህ ከእርሶ ጋር አጠር ያለ ውይይት ነው የምናደርገው። የታስክ ፎርስ የሚባል አለ፣ የግብረ ኃይል ነው የሚባለው አይደል?
አዎ።
ኦኬ። አጠር አድርገው ስለ ግብረ ኃይሉ፣ በጣም አጭር ጊዜ ነው ያለኝና ስለ ግብረ ኃይሉ መጀመሪያ ይግለጹልኝ።
እሺ፣ አመሰግናለሁ። ጤና ይስጥልኝ። በመጀመሪያ ደረጃ ኢትዮ ስዊድን ታስክ ፎርስ ነው የሚባለው። ዋናው ምክንያት የተቋቋመበት ኢትዮጵያውያን በአካባቢያችን በመሬት ላይ በኢትዮጵያ ጉዳይ ላይ ለኢትዮጵያን በዲሞክራሲ ስርዓት ለመመስረት ለሚደረገው ትግል ኢትዮጵያውያኖችን አስተባብሮ በአክሽን ሁኔታዎችን ለመተግበር የተቋቋመ ተቋም ነው። ይሄ ነው ዋናው አላማው።
ኦኬ። አሁን ይሄ የታስክ ፎርስ ያዘጋጀው ዝግጅት አለ የአቶ አንዳርጋቸውን መታሰርና የሌሎች ኢትዮጵያኖችም በዛው አስታኮ ችግር ለማንሳት ምንድን ነው?
ጥሩ። እንግዲህ ሁላችንም እንደሰማነው ሰሞኑን በሶስት በየመን በእንግሊዝና በወያኔ ትብብር አቶ አንዳርጋቸው ጽጌን ከአይሮፕላን ማረፊያ ጣቢያ ላይ አፍነው በመውሰዳቸው መላው የኢትዮጵያን ወገኖች ሕዝብ በሙሉ በንዴት ላይ እና በቁጣ ላይ ስላለ ይሄንን ቁጣችንንና የሰው ልጅ መብት በእንደዚህ አይነት ሊገፈፍ ስለማይችል ይሄንን በመቃወም በተለይም በየመን እና በእንግሊዝ ኤምባሲዎች አካባቢ ኢትዮጵያኖች ድምጻቸውን ለማሰማት እንዲችሉና ግፊት እንዲያደርጉ በተለይ ይሄ ሰልፍ ዋናው በእንግሊዝ ኤምባሲ በር ላይ ስለሚደረግ ሁላችንም ወጥተን የእንግሊዝ መንግስት ለጥቁርም ይሁን ለነጭ ዜጋው አስከሆነ ድረስ የዚህን ግለሰብ መብት ለማስከበርና ወደ እንግሊዝ ሀገር ከኢትዮጵያ ከወያኔ ፋሽስት እጅ እንዲወጣና መብቱን ለማስከበር እንድትችል ግፊት ለማድረግ ሁላችንም እዛ ተገኝተን ድምጻችንን ለማሰማትና በዚሁ ማጋጣሚ ጥያቄያችንን በደብዳቤ አስፍረን ለእንግሊዝ መንግስት ከአካባቢያችን ከስዊድን አካባቢ ተነስተን ለዩሮፒያን ዩኒየንና ለስዊድን መንግስት ይሄንን ጥያቄያችንን ለማቅረብ ነው ዋናው አላማው የዚህ ሰልፍ።
ለአውሮፓ መንግስታትም ታቀርባላችሁ ማለት ነው?
አቤት።
ለአውሮፓ መንግስታትም ታቀርባላችሁ ማለት ነው?
ኮፒ እንልካለን። ኮፒ ለስዊድን መንግስት፣ ኮፒ ለዩሮፒያን ዩኒየንና ለእንግሊዝ መንግስት ለስዊድን አካባቢ ለስዊድን እዚህ ላለው ለዩናይትድ ለብሪቲሽ ኤምባሲ።
የኢትዮጵያ ወዳጇ የሆኑት ወይዘሮ አና ጎሜዝም በአውሮፓ ፓርላማ በኩል ደብዳቤ ለእንግሊዝ የውጭ ጉዳይ ሚኒስትር መላካቸውን አውቃለሁ። በመጨረሻ እስቲ በድጋሚ ሰላማዊ ሰልፉ ወይም ይሄ ዝግጅት የሚደረግበትን ቀንና ቦታ ይግለጹልን።
እሺ፣ አመሰግናለሁ። ያው አና ጎሜዝ የላከችውን የጻፈችውን ማለታል። እኛም ይሄን ተመጣጥብር ከየአካባቢያችን ግፊት ማድረግ አለብን። በአንድ ሰው ብቻ ሳይሆን ሁላችንም በየኛ አላማም ዋናው ኢትዮጵያውያኖችን ለትግል በተለያየ መንገድ እንዲነሱ ነው፣ እንዲቀሰቀሱ ነው፣ የትግሉ አባሪ እንዲሆኑ ነው። ዳር ቆመን ማየት የኛ ነጻነት አያመጣም። ሁላችንም ተጠያቂ ነን። በዚህ ምክንያት የአሁኑ ሰልፍ ማክሰኞ ጁላይ 8 በ13 ሰዓት እንግሊዝ ኤምባሲ ፊት ለፊት ነው የሚደረገው። በሩቅ አይደለም፣ ከሴንትራልን ባሳ 69 ቁጥርን ይዞ በቀጥታ አምባሳደር የሚለው ጋር መውረድ ይቻላል። እያንዳንዳችን የራሳችንን ሰንደቅ ዓላማና መፈክሩን የአቶ አንዳርጋቸውን ፎቶግራፍ በመያዝ በቦታው እንድንገኝ የታስክ ፎርሱ ያሳስባል። አመሰግናለሁ።
እኛም በጣም እናመሰግናለን። እኔም ቤት ኦኬ፣ የመጨረሻ እድል አንድ ሰጣለሁ ለአድማጭ፣ የመጨረሻ ነው። ሃሎ
ቤት ፍራንክ ላይ
ተናይስትልኝ ለርሶም ጌታዬ
እንደው አስተያየት ለመስጠት ነበር እንደው በዚህ በአቶ አንዳርጋቸው ጉዳይ። እሺ፣ አመሰግናለሁ። እንደው ብዙ መናገር በጣም አስቸጋሪ ነው፣ ግን የአቶ አንዳርጋቸው ጉዳይ የአቶ አንዳርጋቸው እንደዚህ ከየመን መያዙ የጠቅላላው የኢትዮጵያውያን ደህንነት መደፈር ነው እና እንደው ኢትዮጵያውያን በዚህ ጉዳይ ላይ ሁሉም ሊያስቡበትና ሁሉም ራሳቸውን ሊጠይቁበት ይገባል። ከሀገራችን ተሰደን እንደገናም ደግሞ በምንንቀሳቀስበት ሀገሮች ሁሉ እንዳውሬ እየታደን እየተያዝን እንደገና ወደዛው እየተመለስን ለነዚህ አረመኔዎች እጅ መውደቅ በጣም ከጥቃትም በላይ ጥቃት ነው እና ይሄ የአንድ ግለሰብ ጉዳይ አይመስለኝም፣ ወይም የአንድ የፖለቲካ አመለካከት ጉዳይም አይመስለኝም። ያጠቃላይ የኢትዮጵያውያን ጥቃት ነው። የትም ቦታ ብትሄዱ አታመልጡኝም ብሎ አንድ ወቅት ላይ የነሱ ፖሊስ እንደተናገረው ያን ነው ተግባራዊ ያደረጉት ያሉት እና በእውነቱ እኔ በጣም ከፍተኛ የሆነ ጥቃት ነው የተሰማኝ። ሁሉም ኢትዮጵያውያን ይሄንን ጉዳይ እንደ ራሳቸው ጥቃት አድርገው ሊገነዘቡት ይገባል ለማለት ነው። አመሰግናለሁ።
እኛም እናመሰግናለን ጌታዬ። እንግዲህ አድማጮቻችን የሰዓታችንም እየደረሰ ነው። ልናቀርብላችሁ ያሰብናቸው ሌሎች ፕሮግራሞች ነበሩን። እነሱንም ለማቅረብ ስንል የዛሬውን የቴሌፎን ውይይት እናቆምና በሚቀጥሉት ሳምንቶች እንቀጥላለን። አሁን ወደ ሌላ ፕሮግራማችን ወስዳችኋለሁ።
አንድ የረሳሁት ነገር አለ ዜና ላይ፣ እሱን መናገር ስላለብን ነው። ወረቀቱ ተደርቦብኝ ነው። አርቲስት ዳምጠው አየለ ማረፉን ዜና ላይ ማካተት ይዤው ነበር ስላልተናገርኩ በጣም ይቅርታ። እንግዲህ ያው ብዙ መናገር አለብን። አርቲስት ዳምጠው አየለ እንግዲህ እንደምናስታውሰው በተከታታይ ሳምንታት ሁኔታውን ዘግበን ነበር። አገር ቤት ከገባ ከሁለት ሳምንት በላይ ከሆነ በኋላ ከትናንት ወዲያ ይመስለኛል ከዚህ ዓለም በሞት ተለይቷል። እንግዲህ በጣም የሚያሳዝን ነው። ያው እንግዲህ በስደት እዚህ 78 ዓመት ገደማ ያህል በኖርዌይ ቆይቶ በደረሰበት ምክንያት ወደ አገር ቤት ተመልሶ በአዲስ አበባ የሚገኘው ቅዱስ ገብርኤል ሆስፒታል በሕክምና ሲረዳ ቆይቶ አልፏል። እንግዲህ ነፍስ ይማር እንላለን። በጣም
ማለት የምንችለው ነፍስ ይማር ነው። በሌላ በኩል ለአርቲስት ዳምጠው እርዳታ ትራንስፖርት እርዳታ ላደረጋችሁ ወገኖች በሙሉ ክብር ይሰማችኋል፣ ክብር ይገባችኋል።
አርቲስት ዳምጠውም ኢትዮጵያ ሄዶ የተለያቸውን ልጆቹና ውድ ባለቤቱን አይቶ መሞቱ ላይ ቀር ከዚያንም በሞት መለየቱ ልትጽናኑ ይገባቸዋል ነው የሚለው የኢትዮጵያ ድምፅ ሬዲዮ። ነፍሱን ይማር።
አሜን። ማስታወቂያ ያለው ማስታወቂያውን ቀጥታ አነባለሁ። የስብሰባ ጥሪ በስካንዲኔቪያ ለምትኖሩ ኢትዮጵያውያን ይላል። በአማራ ህዝብ ላይ የዘር ማጥፋትና የዘር ማጽዳት ወንጀል እየተፈጸመ በታይቶ እንዳላየ ሰምቶ እንዳልሰማ መሆን ህሊናችን ሊቀበልን ያልቻለ ግለሰቦች ሞረሽ ወገኔ ባህል ማህበር በስዊድን ብለር በማህበር ከተደራጀን ግማሽ አመት አልሆነንም። በዚህ ጊዜ ውስጥ ዶክተር አሰፋ ነጋሽና አቶ ከተማ ደሜ በአካል የተገኙበት አቶ ጌታቸው ረዳ ከአቅም በላይ በሆነ አጋጣሚ ሊገኙ ያልቻሉበት ግን ለተሰበሰበው ህዝብ ጽሑፋቸውን የላኩበት ከስቶኮልም ነዋሪዎች ተጨማሪ ከስዊድን ከተሞችና ከኖርዌይ የመጡ ኢትዮጵያውያን የተካፈሉበት አንድ ትልቅ ስብሰባ በስቶኮልም ከተማ ማድረጋችን ይታወሳል። እንዲሁም በዚህ ጊዜ ውስጥ ማህበራችን በመንግስት ዕውቅና እንዲኖረው ከመስመዝገብ ማልፈን በተለያዩ የስዊድን ከተሞች መሰረት ጥለናል። ይህ ግማሽ አመት ባልሞላ ጊዜ ካጠናቀቅናቸው የማህበር ስራዎች ውስጥ ጥቂቶቹ ቢሆንም አሁን ደግሞ በአማራ ህዝብ ላይ ስለተፈጸመው የዘር ማጥፋትና የዘር ማጽዳት ወንጀል በስካንዲኔቪያና ሀገሮች ከሚኖሩ ኢትዮጵያውያን ጋር ለመወያየት አቶ ተክሌሻውን ለኦገስት 2 ቅዳሜ 2014 ከአሜሪካን ሀገር ጋብዘን በሃሉንዳ ፎልኬት ሂውስ ከቀኑ 13 ሰዓት ጀምሮ በመንደርደርገው ስብሰባ ላይ እንድትገኙልን በአክብሮት ጠርተናችኋል። በዚህ አጋጣሚ ቀጣይ ስብሰባ በጀርመን ሀገር በፍራንክፈርት ከተማ ኦገስት 9 ቀን 2014 እንዲሁም በእንግሊዝ ሀገር በለንደን ከተማ በኦገስት 17 ቀን 2014 አቶ ተክሌሻው የሚገኙበት ተዛማጅ ስብሰባ በአውሮፓ ከሚገኙ ኢትዮጵያውያን ጋር እንደሚደረግ ማሳወቅ እንወዳለን። አቶ ተክሌሻው የሚገኙበት በስቶኮልም የሚደረገው ስብሰባ ቀን ኦገስት 2 ቀን 2014 ዓ.ም ቦታ ሃሉንዳ ፎልኬት ሂውስ ሰዓት ከ13 ሰዓት ጀምሮ እስከ 20 ሰዓት መሆኑን ሞረሽ ወገኔ ባህል ማህበር በስዊድን ባክሮት ያሳውቃል ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዩ መንፈሳዊ ጉባኤ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስዊድን ስቶክሆልም መንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ልዩ መንፈሳዊ ጉባኤ አዘጋጅቷል። የእግዚአብሔርን ቃል እየተመገቡ ሕይወት የሆነውን የቅዱስ ያሬድን ዜማ ይስሙ። ተጋባዥ እንግዶች ሰባኬ ወንጌል መምህር ታሪኩ አበራ ከለንደን ከእንግሊዝ በተጨማሪ ተለያዩ ዘማሪያን ይካፈላሉ። መርሃ ግብር አርብ ሐምሌ 14 ጁላይ 11 ከ16 ሰዓት እስከ 20 ሰዓት ስብከተ ወንጌልና የዝማሬ መርሃ ግብር ይሆናል። ቅዳሜ ሐምሌ 5 ወይም ጁላይ 12 ክሎካን 6 ሰዓት የለቱን የጻድቁን አቡነ ገብረ መንፈስ ቅዱስና የጴጥሮስ ጳውሎስ በዓል በማስመልከት ሥርዓተ ቅዳሴ ይጀምራል። ከ11 ሰዓት ከ30 እስከ 13 ሰዓት ከቅዳሴ መልስ የምሳ ግብዣ መርሃ ግብር ይሆናል። ከ13 ሰዓት እስከ 17 የዝማሬና የስብከተ ወንጌል መርሃ ግብር ይሆናል። 23 ሰዓት ላይ ዓመታዊ የቅድስት ሥላሴን ንግስ ለማክበር በሊቃውንት ቤተክርስቲያን ማህሌት ይቆማል። እሁድ ሐምሌ 6 ጁላይ 13 ከ8 ሰዓት እስከ 12 ሰዓት ሥርዓተ ቅዳሴና ታቦተ ሕጉን አባቶች ይባርካሉ። ከ12 ሰዓት እስከ 13 ሰዓት የምሳ ግብዣ መርሃ ግብር፣ ከ13 ሰዓት እስከ 16 ሰዓት ስብከተ ወንጌልና የዝማሬ አገልግሎት ይከናወናል። ቦታ መንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ህትርየት። ለበለጠ መረጃ በ073 736 26 22 ይደውሉ ይላል። የመንበረ ጸባኦት ቅድስት ሥላሴ ሰበካ ጉባኤ አገልግሎት
አድማጮቻችን፣ በመግቢያው ፕሮግራማችን ላይ እንደገለጽናችሁ ከዚህ በመቀጠል ደግሞ በዓለም ዋንጫ ሰሞን በአክራሪ ወንዶች የወጣ የቤት ውስጥ ሕገ ደንብ ከአራት ዓመት በኋላ በድጋሚ ወጣ። ከዳዊት ከበደ ወየሳ በ2010 አድማስ ሬዲዮ ላይ ለመዝናኛ ያላቀረበው የነበረ ጽሑፍ ነው። እንዲህ ይላል። ይህ ገደም ለሌላ ትርጉም እስካልተሰጠው ድረስ የአክራሪ ኳስ አፍቃሪው ወንዶች ህግ ተብሎ ይጠራል። አንደኛ፣ የዓለም የእግር ኳስ ዋንጫ በሚካሄድበት በዚህ ወቅት ወንድ የቤቱ ሙሉ ኃላፊ ይሆናል። በተለይ በቲቪ እና በሪሞት ኮንትሮል ላይ ሙሉ ስልጣን ይኖረዋል። ሁለተኛ፣ ጨዋታው በሚታይበት ወቅት ሚስት በጸጥታ የቤቷን ስራ ብቻ ነው መስራት ያለባት። ሶስተኛ፣ የሚስትየው ስራ ከፍሪጅ ቀዝቃዛ ቢራ ወይም ባሏ የሚወደው መጠጥ እያወጣች ምንም ሳትናገር የመጠጡን ማስቀመጥ ብቻ ይሆናል። አራተኛ፣ ሚስት በጨዋታው ወቅት ወደ ሳሎኑ መግባት ትከለከላለች። ከተፈቀደላት ግን የምትገባው ባልየው የጨረሰውን ባዶ ጠርሙስና ብርጭቆ ወይም የወዳደቀውን ቺፕስ ለማጽዳት ብቻ ይሆናል። አምስተኛ፣ ባዶ ጠርሙስና ብርጭቆ በምታነሳሳበት ወቅት ምንም አይነት ጥያቄ ወይም ወሬ ማውራት ወይም ወደ ቴሌቪዥኑ ማየት አይፈቀደላትም። በተለይም መልከ መልካም ተጫዋቾችን ማድነቅ ወይም ወይኔ ሲያምር በማለት ጊዜ ማባከን ወይም ስንት ለስንት ናቸው ማለት ወይም ኦፍሳይድ ማለት ምንድን ነው ብሎ መጠየቅ አጥብቆ የተከለከለ ነው። እንዲህ አይነት ጥያቄ መጠየቅ ለሚስት ቢጫ የማስጠንቀቂያ ካርድ ሊያሰጣት ይችላል። ስድስተኛ፣ ጨዋታው ከመጀመሩ ከ30 ደቂቃ በፊት ሚስት ለባሏ ጥሩ ምግብ ማቅረብ አለባት። ይህ የሚቀርበው ምግብ በጨዋታው ምክንያት ሊከሰት የሚችለውን ደስታ ወይም ሐዘን ሊጠግነው ይችላል ተብሎ ይተበቃል። ሰባተኛ፣ ባል ምግቡን በሚበላበት ወቅት ትን ሊያስብለው የሚችል ጥያቄ ማቅረብ አይፈቀድላትም። በተለይም መቼ ይሆን ኢትዮጵያም ለዚህ የምትደርሰው በማለት ባሏን በትንታ እንዳትገድለው መጠንቀቅ አለባት። ከዚህም በተጨማሪ ያለፉ ጨዋታዎችን በማንሳት ትላንትና ማን አሸነፈ ወይም ማንና ማን ተጋጠሙ ወይም የዋንጫው ግጥሚያ መቼ ነው በማለት ጊዜ ማባከን የለባትም። ስምንተኛ፣ ተጫዋቾች እረፍት በሚወጡበት ወቅት ሚስትም ወደ ሳሎን እንድትገባ ይፈቀድላታል። በእረፍት ሰዓት ባሏ ከተደሰተ አብራው ልትደሰት፣ ካዘነም እንድታጽናናው ሕግ ያስገድዳታል። ዘጠነኛ፣ በዚህ የዓለም ዋንጫ ወቅት ሚስት ገላዋን የሚያሳይ ስስ ልብስ በመልበስ የባሏን ልብ የሚያማልል ሽቶ በመቀባት በቴሌቪዥኑና ባል በሚገኝበት አካባቢ እንድትዘዋወር አይፈቀድላትም። ቀይ ካርድ ሊያሰጣትም ይችላል። ነገር ግን ይህ ተግባራዊ ሊሆን የሚችለው ባሏ የሚደግፈው ቡድን ካሸነፈ ብቻ ይሆናል። ሚስት እነዚህ ከላይ የተገለጹትን ሕጎች ካከበረች ከባል የሚጠበቁት የሚከተሉት ይሆናሉ። አንደኛ፣ ሳሎን ውስጥ ቢራ በሚጠጣበት ወቅት ምንም ነገር አያፈስም፣ ቺፕስ ወይም ቆሎ አያንጠባጥብም፣ የሶፋ ትራሶችን አያመሰቃቅልም ወይም ሶፋውን አያቆሸሽም። በተራ ቁጥር 6 ላይ ተጠቀሰው እንደተጠበቀ ሆኖ ሚስት ሕግ ካከበረች ስለቀረበለት ምግብ ምንም አስተያየት አይሰጥም፣ የተሰጠውን ምግብ ሳያማረር በጸጥታ ይበላል። ሶስተኛ፣ የባል ቡድን ካሸነፈ እንደየ ሁኔታው ከሚስቱ ጋር ሽርሽር ይወጣል። ይህ ደንብ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ የጸና ይሆናል ይላል። እንግዲህ ይህ የሚያሳየው የወንድ ምንድን ነው ሰው አክራሪ ወንዶች እኔ መኖራቸውንም አላውቅም ነበር። አክራሪ ወንድ እንግዲህ እስቲ ይሄ የሚመለከተው የስፖርትን የሰሞኑን እግር ኳስ በተመለከተ ነው። ትመለከታላችሁ እግር ኳስ?
አዎ።
መቤት ትመለከቻለሽ?
በሚገባ።
እና ይሄንን እንዴት ታያለሽ?
ምንድን ነው የምትይው?
እስቲ የስፖርት ኃላፊያችን አለ መስመር ላይ። ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ አህመድ።
አዳመጥከው ያሁኑን የአክራሪ ወንዶችን ሁኔታ?
አዎ፣ አዘገየኸው እንጂ ጥሩ ነበር። ዓለም ዋንጫ ከመጀመሩ በፊት ነበር ያው መመሪያው ተግባር ላይ እንዴ። አሁን ካለቀ በኋላ ሆነ። ስለዚህ
እና አሁን ቅርብ ነዋል ማለት ነው። ከመጀመሪያው
ነበር ይሄ መመሪያ ማስተላለፍ የነበረብህ።
ፈረንጆቹ ኢትስ ኔቨር ቱ ሌት ይላሉ እና እንደው አሁንም ቢሆን አንድ ሳምንት አለ መሰለኝ።
አንድ አራት ጨዋታ አለ፣ ግድ የለም ምንም ማለት
መኮንን፣ ከዚህ በፊት ስለ ሬዲዮ ስለ ስፖርቱ ስለ ዓለም ዋንጫ ስትናገር የጭቁኖች ምንድነው ሜስተርስ ካፕ ብለህ ነበረ።
የዓለም ዋንጫ
ብለህ የጭቁኖች ዓለም ዋንጫ ብለህ ነበር። አሁን ምን ተባለ?
አዎ፣ በትክክል
አሁንም እንደዛው ነው የምትለው?
አሁን ያ ነገር ወደዛ አልሆነም። ምን ያስታውሰናል መሰለህ፣ የዘንድሮ ነው የዓለም ዋንጫ እኔ ኢትዮጵያ ውስጥ ከነበረው አንድ ክስተት ጋር አወዳድረዋለሁ። ብዙ ጊዜ ኢትዮጵያ አይተህ ከሆነ ጊዮርጊስ፣ መቻል ዋንጫ የሚበሉ እነሱ ናቸው። ሌላ የሚበላ ቡድን የለም።
ኦኬ።
እና በአጋጣሚ ከ25 ዓመት በፊት ይመስለኛል ጊዮርጊስ እነ ሙልጌታ ከበደ በነበሩበት ጊዜ ባንኮች የሚባል ቡድን አለ። እንግዲህ ባንክ ዋንጫ በላ ከተባለ የማይመስል ነው። ኢትዮጵያ ያው ብዙ ጊዜ እነዚህ ታላላቅ ቡድን ነው የሚበሉት። እና የመጨረሻው ጨዋታ ሁለት ድል ይዘው ነው የገቡት አቻ መውጣትና ማሸነፍ ዋንጫውን እንዲበሉ ያረጋቸዋል። አንድ ለባዶ ጨዋታው 5 ደቂቃ እስከሚቀር ድረስ ይመሩ ነበር ባንኮች። ጊዮርጊስ 5 ደቂቃ ሲቀረው ሁለት ጎል ያገባና ዋንጫውን ይበላልና ምን ተባለ? የባንኮች ኃላፊነት ደንበኞች ባደረ ያስቀመጡትን ገንዘብ አጠብቆ አስቀምጦ
ለባለው
ያንን ነገር ደንበኞች ወንፈሉበት ጊዜ መስጠት ነው ይላል ማስረከብ ነው። እና አሁንም በዚህ ያለው ዋንጫ ጭቁኖቹ ቡድኖች እስከ ዋንጫ እስከ ሴሚ ፋይናል ድረስ እነዚህ ቡድኖች አጅበው ማድረስ ነው እንግዲህ አጅበው አድርሰዋቸዋል። እስከ ኳርተር ፋይናል አጅበው ለፍጻሜ ግማሽ አድርሰዋቸዋል። ከዛ በላይ ለምና አያላኖቹ የተጠበቁት አራቱ ማለት ነው ዋንጫውን አገኘሉ ተወር ቡድኖች ለዚህ ደረጃ ደርሰዋል።
መኮንን እስካሁን ያየውን ጨዋታ እንዴት አየው?
እስካሁን የዘንድሮ ዓለም ዋንጫ በነገራችን ላይ በጣም ለየት ያለ ነው። እኔ ከነበሩት ዓለም ዋንጫዎች የዘንድሮ በጣም ጥሩ ጨዋታ የታየበትና ዳኞቹም ያው እንግዲህ ቢጫም ቀይ ካርድም ቆጥበው ያዙበት ሁኔታ ነው። ለዚህም ለጨዋታው ለማማር ከፍተኛ አስተዋጽኦ አበርክቷል ላለው
ማንን ነው ጥሩ ጨዋታ አሳየ የምትለው?
እንግዲህ እኔ እስካሁን በጣም ያስቸግራል ስቴብል ሆኖ ሲጀምር ጀምሮ እስከ መጨረሻው የሄደ ቡድን ስቴብል ሆኖ ሄደ የምትለው ቡድን በጣም ያስቸግራል። ያ ምንድነው ሁሉም ቡድኖች እኩል ፉክክር ነው ያካሄዱት ማለት ነው። አሁን የጀርመን ፈረንሳይ ደና ነው እል ነበር ግን ከጀርመን ጋር የነበረው ጨዋታ በጣም ደከም ያለ ነው። ሆላንድንም ትላንት አይተዋል ከኮስታሪካ ጋር እንግዲህ ከነጭም ሪጎሬ ደረጃ የደረሰበት ነው። ብራዚልም እንግዲህ የምጠብቀውን ያህል አይደለም ጥሩ ነው። እኔ እንግዲህ እስካሁን ኮሎምቢያ ደና ጨዋታ አሳይቷል የምለው ቡድን ነው ያው ሀያላኖቹ እንዳሉ ሆኖ ማለት ነው።
ማን ይበላል ትላለህ?
እንግዲህ እግር ኳስ ያው 90 ደቂቃ ነው። እግር ኳስ ቀድሞ ውጤቱ ቢታወቅ ኖሮ ቡድኖቹ ማይጫወቱም ነበር የሚባል አባባል አለ። ያው ግምት ለመገመት ግን እኔ ሁለቱ የአውሮፓ ቡድኖች ለዋንጫ ይቀርባሉ ላለው ሆላንድና ጀርመን።
እኔ ደግሞ ፍላጎቴ ሌላ ነው ግን የሚመስለኝ ምን አንድ አባባል አለ ይጎዝላፍ ተማሪ ሆኜ ምን ይባል ነበር ሁለት ቡድኖች ይጫወታሉ 90 ደቂቃ መጨረሻ ላይ ጀርመን ይዞ ይሄዳል ዋንጫውን ይባላል። ቢጫወትም ባይጫወትም ሁለት ቡድኖች ይጫወቱና መጨረሻ ላይ ጀርመን ነው ዋንጫውን ይዞ የሚሄደው ይላል። ምክንያቱም በቃ ጀርመን በደንብ ይጫወት አይጫወት ብቻ አሸንፎ ይሄዳል የሚል እምነት አላቸው።
ያው ልምድ ያለው ቡድን ነው ከባር ነው። ብራዚል ደግሞ ምንድነው በኔይማር የተነሳ የቡድኑ ተጫዋቾች ያው ሞራላቸው ያለበት ደረጃ ያ ይወስናል። ፕላስ ቲያጎ ሲልቫም ሁለት ቢጫ ስላየ አንበላቸው አይሰለፍም። በአርጀንቲናም በኩል ካየው እንግዲህ ዛሬዎቹ መረጃዎች ዲማሪያ የዓለም ዋንጫን እንግዲህ አይሳተፍም በትላንት በደረሰበት ጉዳት የተነሳ።
ግን ሜሲ አላቸው ሜሲ
አዎ ሜሲ አላቸው ግን ቢሆንም ዲማሪያም ቀላል ልጅ አይደለም በክፍ በኩል። በእኔ በኩል ሆላንድና ጀርመን ይደርሳሉ የሚል ግምት አለኝ።
እኔ ደግሞ ጀርመንና አርጀንቲና ነው የምለው። አርጀንቲና ይበላል ነው የምለው። ማን እንደምን እንደሚጫወቱ አላውቅም ሆ መጨረሻ ላይ ግን አርጀንቲና ያሸንፋል የሚል እምነት አለኝ። እስቲ ቆይ እዚህ ደግሞ የስፖርት ሌላው ያንተ እንትን ስፖርት ምንድነው ምክትል እዚህ ቁጭ ብሏል ምን ይላል?
አይ ምንም አይደለም። ጀርመን ከብራዚል አርጀንቲና ከሆላንድ የሚያደርጉት ጨዋታ ራሱ በከፍተኛ እንዲው ለእግር ኳስ ተመልካች በጣም ጥሩ ፉክክር ይኖርበታል ይባላል። እንግዲህ እኔ እስካሁን ካየሁት ቡድን እንዲሁ ባልደገፈውም ጀርመን የሚወስድ ይመስለኛል። ካየሁት አቋም ምንም ያዝ ለቀቅ ያደርገውም አይ አጨዋታቸው ተቀይሯል። እንደ ድሮ ጀርመን ፉትቦል አሁን
ቴክኒክም
ድሮ ዘመን ተተችቶ አሁን በተለይ በኳስ ላይ ተመሰረተ ጥሩ አጨዋወትን ከሌላው ጊዜ የተለየ ጀርመን አይደሉ። ድሮ በጉልበት በኃይል ነበር መናቃቸው። አሁን የኳስ ክህሎታቸው ያላቸው ልጆች በውስጡ ስላካተቱ የሆላንድ ደጋፊ ነው መሰለኝ መኮንን ወደ ሆላንድ ያዘነብላል።
እኔ ሆላንዶቹን በነገራችን ላይ በጣም ነው መወዳቸው። በፍጹም በፊት ጉሊት ቫንባስተን ሪካርድ በነበሩበት ጊዜ ያው እዚህ ሀገር ታስታውሳለህ 92 መጥተው ነበር የአውሮፓ ሻምፒዮና ላይ ደም ሴሚ ፋይናሉን የሆላንዶችን ማሊያ ለብሼ ነው ስቴዲየም ውስጥ ገብቼ ነበርና በጣም ነው መወዳቸው ሆላንዶችን። ሆላንዶችን በጣም ነው መወዳቸው። ግን እስከዛሬ ያው ያለ ማንጫ አላገኙም። ባለፈው ፋይናል ደርሰው ነበር። ያለፈው ቡድናቸው እንኳን ደከም ያለ ነው። የዘንድሮ ጠንካራ ቡድን ነው ግን ያው ጀርመን እንዳልከው ጀርመን ነው።
የሚገርመው እኔ የተለየ ሐሳብ ነው ያለኝ። ያው በአቋም ደረጃ ጀርመኖች ጠንክረው የወጡበት ሁኔታ እንዳለ ነው የሚታየኝ። ምናልባትም እነሱን ብዙቻችሁ ልትገምቱ ትችላላችሁ። ነገር ግን ብራዚል ሊወስድ ይችላል። በርግጥ ጀርመን ጥሩ አቋም ነው ያለው፣ ግን ዋንጫውን ብራዚል ይወስዳል የሚል ግምት ነው ያለኝ።
እንቋማራ እዚሁ
እንግዲህ ተስማምተናል፣ ተነጋግረናል። እኔ አርጀንቲና አላለሁ፣
ብራዚል
እመቤት ብራዚል ትላለች፣
ጀርመን
ተከፋፍሏል ይላል። አራት ተከፋፍለናል።
አራት አራት ማለት
እንግዲህ ይሄው ነው። በተረፈ እንግዲህ ከይቅርታ ጋራ መኮንን አስቀድመን ባለመናገራችን ይሄንን ታሪክ ዮሴፍ ብራዚል ይላል። አዎ እንግዲህ ከይቅርታ ጋራ ይሄንን መመሪያ አስቀድመን ባለመናገራችን። ለማንኛውም እስከ ቀሪው እስከሚያልቅ ድረስ ይሄን ስራ ይሄንን መመሪያ ስራ ላይ ይውላል ብለህ ትገምታለህ?
አይ እስካሁን ይጋ እንኳን እየዋለ ነው ይውላል
በየቤቱ እየዋለ ነው ይላሉ። እንግዲህ እንሰናባበትና በሚቀጥለው ሳምንት ደግሞ የሚሆነውን እንሰማለን።
መልካም ሰንበት። እንግዲህ አመሰግናለሁ።
እሺ መልካም።
እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄም ነስል ነበር። እንግዲህ
መጨረሻ ላይ ማስታወስ ይኖርብናል፣ ማክሰኞ 13 ሰዓት ላይ
በእንግሊዝ ኤምባሲ
ሰላማዊ ሰልፍ ይደረጋል። ባስ ቁጥር 69 መሰለኝ።
አዎ ከሰርገል ቶሬት ሴንትራል 69 ቁጥሩን መያዝ ይችላሉ። ሌላ አማራጭ አለው፣ በራሱ አማራጭ መሄድ ይችላል። ግን በትራንስፖርት የሚጠቀም ሰው ሴንትራል ከደረሰ 69 ቁጥር አውቶቡስን ሰርገል ቶሬ እዛች ቦታ አለ። ያው ባስ ማቆሚያው ሌንስ ፊል ለፊት ሉት ቦታ ላይ መሳፈር ይችላል። ቅርብ ነው ከሴንትራል።
እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት እያልን የምንሰናበታችሁ እኔ አህመድ
መቤት
ግሮም
እንዲሁም ዮሴፍ ነን። ጤና ይስጥልን።
I'm gonna get it right. I'm gonna get it right.